የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንደምን ሰንብታችኋል እያልን የከበረ ሰላምታችንን ያስቀደምን የዛሬ ታህሳስ 27 2006 ወይንም እንደ አውሮፓ አቆጣጠር ጃንዋሪ 5 2014 የኢትዮጵያ አንድነት ሬዲዮን ስርጭት እንደ ተለመደው የተለያዩ ፕሮግራሞችን ማካተቱን ኮዲው እንገልጻለን። ለዛሬ ከሬዲዮን የተለመደ ፕሮግራም ቅድመ ዝግጅት ላይ ለውጥ በማድረግ በቅድሚያ የሬዲዮኑ መልእክት ይደመጣል። በመቀጠልም የሳምንቱ ዋና ዋና ዜናዎች እናስደምጥና በቀጣዩ በየ15 ቀናት እየተዘጋጀ የሚቀርበው ከታሪክና መጻሕፍት ማህደር ይቀርባል። በመጨረሻም ከሰሞኑ የነጠፋፋ ፖለቲካ አቀንቃኞች በኦነግ ወይም ኦኤልኤፍ መሪነት በኩል ለጀመሩት ዘመቻ ይመጥናቸዋል ያልነውን አውዲዮ እናስደምጣለን። አውዲዮ
የማንነት ማጣት ተጠቂ ቡድኖች በኢትዮጵያዊነት ላይ አዲስ የነጣፋፋ ዘመቻ ጀምረዋል። በአግራችን ኢትዮጵያ የተተከለው ያምባገነናዊና ጸረ ኢትዮጵያ አገዛዝ በኢትዮጵያዊነታቸው ላይ ጥርጣሬ ያላቸውን ግለሰቦች ይሁን ድርጅቶች ወይም ቡድኖች አይዟችሁ ይላቸዋል። ወያኔ ለስልጣኑ መሰንበቻ እስካገለገሉ ድረስ እንወክለዋለን በሚሉት ህዝብ ስም ጥላቻን እንዲያስፋፉ በጀት ይመድባል። አዲስ ታሪክ ተርኮ አንግባችሁ ከአገር አገር ዙሩ ይላቸዋል። አገር የለሽ የጥላቻ ቁንጮዎችን በራሱ አምሳያ በመፍጠር የወያኔ አፈቅላጤ በማድረግ በኢትዮጵያዊነት ላይ ብርቱ ዘመቻ እንዲያካሄዱ ያደፋፍራቸዋል። የዚሁ የጸረ ኢትዮጵያ ንቅናቄ ምሽግ በመሆን የሚያገለግለው ዲያስፖራው ደግሞ ከወያኔ ጋር አስተሳሰቡን አስተካክሎ በምግባር ብልሹነት ክህደት ማኅፀን የተፈለፈሉትን በኅብረት በግንባር በትብብር ስም ያስተናግዳቸዋል። ዲያስፖራው አማግጦ የያዘውን በትውልድ ላይ ደባ ለመፈጸም ለቅድሚያ ዝግጅት እንዲረዳው በሳይበሩ ዓለም ሽብር የሚያካሄደው አንዱ ኦነግ ነው። የዛሬ 22 ዓመት ኦኤልኤፍ ኦነግ ከለንደን ወያኔና ሻቢያን አጅቦ የጸረ ኢትዮጵያ መዝሙር እየዘመረ በጥላያዥነት አዲስ አበባ በመግባት የወያኔንና የሻቢያን አጀንዳ ሙሉ በሙሉ ያስፈጸመ የኢትዮጵያ ህልውና ደመኛ ጠላት መሆኑን ያስመሰከረ ነው። ወያኔና ሻቢያ ኦነግን በቀጣዩ ዓመት ከተጠቀሙበት በኋላ እንደ ባብ ቀጥቅጠው አባረውታል። ኦኤልኤፍ በወያኔ ተደብድቦ የመሰረተው ሚሊሻ የመማረክ ጽዋ ከደረሰበት በኋላ ወያኔ ኦነግን በኦፕዲዮ በመተካት ለሰጡት አገልግሎት ምስጋና እንዲሆናቸው መሪዎቹን በቦሌ ሸኝቷቸዋል። ከዛን ጊዜ ጀምሮ ኦኤልኤፍ የሚባል የጎጠኛ ቡድን በኢትዮጵያ ምድር ከሰመ። ወያኔና ሻቢያ ደም ሲቃቡ ግን ሻቢያ በአዲስ ጠፍጥፎ ፈጠረው። በቀጣዩ ደግሞ የሻቢያ ወኪል ግንቦት ሰባት ተረክቦ ከአስመራ አሳፍሮ በሚኒሶታና ሲያትል በሌሎችም የአሜሪካ ከተሞች ከዲያስፖራው ጋር አስተዋወቁት። የግንቦት ሰባት ልሳን ኢሳት የምሥራች እንላችኋለን ኦኤልኤፍ ኢትዮጵያዊ ነኝ የሚል መሐላ ለግንቦት ሰባት ሰጥቷልና ምሕረት ይደረግለት አለን። ግንቦት ሰባት በበኩሉ ኦኤልኤፍ ከግንቦት ሰባት ጋር የሥልጣን ሽርክና ተዋውሏልና እመኑን አሉ። ገንዘብ ተዋጥቶ እንዲለገሰውም ተደረገ። በዚያው ሰሞን ግን ኦነግ የኢትዮጵያን ባንዲራ ካየሁ ያመኛል አለ። ዘፋኝና ቲያትረኛ ገላጋይ ሆነው የኢትዮጵያን ባንዲራ እንደማያሳዩት ግንቦቴዎች ቃል ገቡ። እኛ ኢትዮጵያውያኖች በታሪክ ነጻና ክብሯን የጠበቀች በልጆቿ የምትኩራራ አገር እንድትሆን በቆዩት ዘመናት የተከፈለው መሥዋዕትነት ለወደፊቱም ተከላክለን ለብሔራዊ ክብሮ ወገንተኞች ለመሆን የምናደርገው መነሳሳትና ቁርጠኝነት ለወያኔ ርኩስ ዓላማ ራሳቸውን ያመቻቹ በአንድ አገር ሕዝብ መንፈስ በማንነት በሥነ ልቦና ተቀርጾ ከእኛ ጋር የኖረውን ፈቀን እንድንጥል ከንቱ ድካም የሚያደርጉ ጸረ ሕዝብ፣ ጸረ ኢትዮጵያ፣ ጸረ አማራ እንቅስቃሴ አዲስ ነፍስ ዘርቶ ጥላቻንና በቀልን በሳይበር ዓለም የሚያቀራሩት ጤነኞች ናቸው ወይ የሚለውን ጥያቄ እንድናነሳ የምንገደድበት ወቅት ላይ ደርሰናል። በሰሞኑ በሳይበሩ ዓለም በሚቀነቀነው የጥፋት ዘመቻ ውስጥ የተዘፈቁት ጎሰኞችና ጸረ ኢትዮጵያ ቡድኖች የሚያሰሙት ጥሪ ወያኔ የሸለመውን የዘር ሐረግ እያፈላለግን ከአጥፊ ወይንም ከጠፊ ጋር መወገን ይኖርብናል እያሉን ነው። በምድርም ሆነ በሰማይ ፈውስ የማያገኙበት በሽታ ላይ ስለወደቁ ጦሳቸው ከባድ መሆኑን ይታሰበናል። ጦሳቸው ከራሳቸው አልፎ እንወክልሃለን በሚሉት ሕዝብ መካከል ስላልተላለፈ የጥላቻ መርዝ የዋጡት የግንባሩ የኦነግ ሹፌሮችና መሐንዲሶች በሙሉ በልብሳቸው የሸፈኑት አውሬነት በሳይበር ዓለሙ እየተጋለጡበት ነው። አገር አውዳሚ ተልኳቸው የወያኔና የሻቢያ ምርኮኞች ለመሆናቸው በአደባባይ እያሳዩን ነው። ኦነጎች የራሳቸው የሆነ ሐሳብ የላቸውም። ጥላቻቸው ከወያኔ ሻቢያ የወረሱት የተማሩትና የተበደሩት ነው። በአገራችን ኢትዮጵያዊነት ከሚጠየፉ ድርጅቶች ከወያኔ ቀጥሎ በዲያስፖራው ውስጥ የሚንከራተተው ኦነግ ነው። ሁለቱም ጎጠኞች ድርጅቶች በዓላማ አንድ ናቸው። አንዱ የአንደኛው ተላላኪ ነው። ወያኔ የኦነግን ፕሮፓጋንዳ በፖለቲካ ገበያ ላይ ሲያውለው ኦነግ ይደልቃል። ኦነግ ወያኔ የሰጠውን ፕሮፓጋንዳ ተቀብሎ ሲያስተጋባ ደግሞ ወያኔን ያስጨፍረዋል። ሁለቱም ቡድኖች አገሪቷን ወደ ቀውጢና አስቸጋሪ ሁኔታ ላይ እንድትወድቅ ጽኑ ፍላጎት ስላላቸው በባዕዳን ሴራ ይተዳደራሉ። ወያኔዎች የኢትዮጵያን ሕዝብ በዘር ሐረግ ሸንሽነው ክልል በማበጀት እንቆቅልሽ የሚሉት ቡድን ኦነግን ነው። ኦነግ አገሬ ማፍረስና ባንዲራ የማውለብለብ ቅዠቱን ለመወጣት የሚያካሄደው ፕሮፓጋንዳ በስተጀርባ ሌላና ድብቅ ተልዕኮ አለው። ልቦለድ ታሪክ የሚዘምሩት የመሬት መካለል የሚመኙት ቡያኔ ከሚቀነቀነው የጸረ አማራነት ተልዕኮ ጋር የተጠበቀ ግንኙነት አለው። ወያኔ ህዝቡን በቅራኔው ጥረት ስርስ ካላስገባ መግዛት አይችልም። የኦሮሞም ህዝብ ከአማራው ህዝብ ጋር በቅራኔው ጥረት ውስጥ ካልገባ ወያኔ አይኖርም። የኢትዮጵያዊነትን ምግባር በወያኔ ፕሮፓጋንዳ አለመቸነፉ ጎሰኞችን እጅጉን ያስጨንቃቸዋል። በአሁኑ ጊዜ ጎሰኞች በልዩ ሁኔታ ከቅኝ አገዛዝ አስተሳሰብ ጋር የተሳሰረ ፕሮፓጋንዳ በአንድ ነገድ ላይ አነጣጥረዋል። ጠፊውና ተራፊው ባይታወቅም ኦነግ የወያኔን አዝማችነት ተቀብሎ ባለበት በዳያስፖራው ውስጥ ሳይታክተው ዲስኩር እያሰማ ነው። የኦነግን እብደት የተቀበሉ ኢትዮጵያዊነትን አውልቀን ስለጣልን አብረን መኖር አንችልም እያሉን ነው። በአጼ ምኒልክ መወለድ፣ መሞት፣ መነሳት ኦነግን ተጎጅ ሌላውን ተጠቃሚ የሚያደርገው ውስጥ ምስጢሩ ምን ይሆን? በልብ ወለድ ታሪክ የትውልድ ቁርሶችን ማባባስ ተጠቃሚው ማን ይሆን? በዚህ በአንደኛው ክፍለ ዘመን አንዱን ወገን አሳንሶ ሌላውን ማሞገስ ኋላቀርነት መሆኑን ለጎሰኞች በምን ቋንቋ እንንገራቸው? ወያኔና ሻቢያ ያዙትን ጥላቻ ሳያራግፉብን ቀደም ባሉት ጊዜያቶች ለስደት የተዳረገው ሕይወቱን ለኢትዮጵያዊነት የገበረው ወገን መሬት ላራሹ፣ ዲሞክራሲ፣ ሕዝባዊ መንግሥት እያለ ትግልን በተግባር ያስመሰከረው የኦሮሞ፣ የአማራ፣ የሌሎችም አጽም አይቆረቁራችሁም? ምዕራብ አውሮፓ በምኖራችሁ ላስተማራችሁ ኅብረተሰብ የሞራልና የስብዕና ብቃት ልባችሁን አይሰብረውም? ከሁሉ በላይ ፈሪሃ እግዚአብሔር የላችሁም? ለነገሩማ ለእነዚህ በጎ አስተሳሰቦች መልስ ከኦነግ ይገኛል ብሎ ማሰብ ከባብ እንቁላል እርግብ ይወለዳል ብሎ የማመን ያህል ነው። የአንድ መቶ ዓመት ታሪክ አንስቶ በፈጠራ ወሬ ትርኪ ምርኪ ጨማምሮ ኦነጎችን እበዱ ያላቸው ወያኔ ነው። ለኦነግ ቀለብ ሰፋሪው ሻቢያ በጉዳዩ እጁ አለበት። ወያኔና ሻቢያ በፍጥረታቸውና በባህሪያቸው ጸረ ኢትዮጵያ ናቸው ስንል በአንድ ነገድ ላይ የተነጣጠረ ጥላቻ እንዳላቸው እነሱም አይደብቁት። የሁለቱም ድርጅቶች የጸረ ኢትዮጵያ አቋም ከሚበቃው በላይ በኦነግ ላይ ስለተራገፈ ሰሞኑን ኦነግ በሌለበት የኦነግ ደብዛዛ ኮፒ ኦፒዲኦ ባለበት አዲስ ታሪክ ተነቦ ወደ ኦነግ እንዲተላለፍ ተደርጓል። የሚኒሊክ ወንጀል መግለጫ ነው በሚል የጥላቻ መሰረት ሐውልት ወያኔ ገንብቷል። በአዲስ አበባ ኦፒዲዮ የሚኒሊክን ሐውልት ለማፍረስ አካፋና ዶማ ይዞ እየተጠባበቀ ነው። በሀገራችን ኢትዮጵያ በቀደምቱ ጊዜያቶች የአድዋ ድል በዓል ብሔራዊ በዓል ነበር። ምንም እንኳን የወያኔን ቅሌት ሆኖ የተደመጠውና አድዋ ለቀረው ኢትዮጵያ ሕዝብ ምኑ ነው ያሉት በተረገመ አንደበታቸው ቅጣትን ከፈጣሪ ተቀብለው ወደማናያቸው ዓለም ቢሸኙም በሕዝብ ታሪክ ላይ አላግጠዋል። የኢትዮጵያ ሕዝብ የወያኔ አክራሪ ቡድን ጸረ ኢትዮጵያዊነት አዳምጦ በዝምታ አልፎታል። የነገሥታት ታላላቅነት በሚል በብሔራዊ በዓል የሚዘከርላቸው መሪዎች ይኑሩልን በሚል ኢትዮጵያዊነትን ሙግት አልገባም፣ ገብቶም አያውቅም። አጼ ምኒልክን በታሪክ ልዩ የሚያደርጋቸውን ጉዳይ የምናስባቸው ለዘመናዊ መሣሪያ ታጥቆና ተደራጅቶ የመጣውን ወራሪ ኃይል ለማሸነፍ ሕዝብን ጠርተው አሰባስበውና አደራጅተው በጋሻና በጎራዴ በናስ ማስር ጠመንጃ ፋሽስት ወራሪን ለማንበርከክ የሚያስችል አመራርና ብቃት በማሳየታቸውና ከዚያን ጊዜ ጀምሮ በቅኝ ግዛት ስር ለወደቁት ሁሉ አርማና ጌጥ በመሆን የነጻነት ትግልን ጥማት ያስተጋቡ፣ ያሳወቁና በተግባር የገለጹ በመሆናቸው ነው። ይህ ታሪክ ማንን ያዋርዳል? ይህ ታሪክ ቢወሳ ማንን ያስንቃል? በእኛ ግምት ምናልባት የሚያፍሩት በወራሪዎች ስር ለመተዳደር የፈለጉ ባንዳዎች የቅኝ ገዢዎችን ሞግዚትነት የሚፈልጉትን የሚናፍቁትን ብቻ እንደሆነ ማሳወቅ ተገቢ ነው እንላለን። ኢትዮጵያ በወያኔ አገዛዝ ስር ከወደቀችበት ጊዜ አንስቶ የልዩነት ሸዋ አጥር አበጅተውልናል። በዚህ በልዩነት አጥር በስተጀርባ ያለው ኦነግ በኢትዮጵያዊነት ስነ ልቦና ላይ ጦርነት ከፍቷል። የአጼ ምኒልክ የተወለዱበት ቀን፣ የሞቱበት ቀን መተረክ ማውራት በቆየው የቴዲ አፍሮ ዘፈን እንደ አዲስ ነቅቶ መበርገግ ለሚያቀነቅኑት ጥላቻ ሽፋን ነው። ዋነኛው ተልኳቸው ጸረ ኢትዮጵያዊነትን ጸረ አማራነት ነው። ሻቢያና ወያኔ በአንድ አልጋ በሚተኙበት ዘመን የሻቢያውና የወያኔው መሪዎች እጅ ለእጅ ተያይዘው በአስመራ ሳባ ስታዲየም ለኢትዮጵያ የአንድ መቶ ዓመት የቤት ሥራ ሰጥተናታል ያሉት ዲስኩር በኦነግ ተመሳስሎ ከፊታችን ላይ ቀርቦልናል። ኦነግ በዳያስፖራው ውስጥ ሆኖ የሚያሰማውን የልዩነት መዝሙር የኢትዮጵያ ጨዋ ሕዝብ ጆሮውን አይሰጠውም ብለን ለማመን የምንችልበት ኢትዮጵያዊ መኩራራት መንፈስ በልቦናችን ውስጥ አለ። የኢትዮጵያን ሕዝብ አንድነት ልቦለት ታሪክ አያፈርሰውም። የኢትዮጵያን ሕዝብ ለዘመናት የገነባውን የቆየውን ፍቅርና ወዳጅነት ጋብቻ፣ ዝምድና በባዕዳን ፕሮፓጋንዳ አይቦረቦርም። በወያኔና ሻቢያ የንጠፋፋ ፖለቲካ የተኮተኮተው ኦነግ ኢትዮጵያዊ ፈርቶና ተሸማቆ እንዲኖር ልጓም ባጣ ውሸት ከሚዳክርበት ፕሮፓጋንዳ መቆጠብ እንዳለበት ማሳወቁ ተገቢ ነው እንላለን። የኢትዮጵያ ሕዝብ የወያኔን ሽብርተኝነት ገትሮ እንዳያዘው ሁሉ የወያኔንና የሻቢያን ቅርንጫፎች በተለመደው በኢትዮጵያዊነት መንፈስ በትዕግሥት በቀና ስነ ልቦና ይሞግታቸዋል፣ ይታገላቸዋል፣ በገቡበት ጉድጓድ ሁሉ አሳዶ ይቀጣቸዋል። ወያኔና ኦነግ የአንድ ሳንቲም ሁለት ገጽታዎች ናቸው። ኦነግ ሲጎዳ ወያኔ ያዝናል፣ ወያኔ ሲጎዳ ደግሞ ኦነግን ይከፋዋል። ወያኔንና የትግሬን ሕዝብ ላይ ተብሎ እንደሚደረግበት ተጽዕኖ ሁሉ ኢትዮጵያዊነት የኦነግና የኦሮሞ ሕዝብን ፍላጎት ጠንቅቆ ይረዳል። ለዚህ ሐቅ ደግሞ ሩቅ መሄድ አያስፈልግም። በ1997 ዓ.ም ሰው በላው ወያኔ ሕዝብ ድምፅ ሲነጥቅ የአማራው፣ የኦሮሞው፣ የሃዲያው፣ የከምባታው፣ የጉራጌው፣ የክርስቲያኑ፣ የእስላሙ፣ የሁሉም ዜጋ ድምፅ ለአንድና ለብቸኛው ኢትዮጵያዊ ድርጅት ለሆነው ለቅንጅት ባለድል እንዲሆን መሰጠቱ ይታወሳል። ታዲያ ኦነግ ይህንን አላየም። በወያኔ በትር ክፉኛ ተመትቶ በአስመራ በማገገም ላይ ነበር። ነፍስ የዘሩበት ግንቦቴዎች ናቸው። እኛ ኢትዮጵያውያኖች ዛሬ ኦነግ የሚያቀነቅነውን ጥላቻ መነሻውንና ምንጩን አጥተነው አይደለም። ማን የጥላቻ መርዝ ቀምሞ እንደሚያጠጣቸው አጥተነው አይደለም። ቻይነትና ሆደ ሰፊነት የሚያሸንፉ ኢትዮጵያዊ ዜጋ መሮትና ብሶት እነሱ በሄዱበት ቦታ ውስጥ በመግባት ለበለጠ መቃቃር፣ ለበለጠ መተላለቅ እንድንዘጋጅ ሲኮለኩሉንም ከነሱ በላይ ለሆነችው ኢትዮጵያ ስለምንቆረቆር ኢትዮጵያዊነት ጨዋነት በተመላበት ወያኔ ላይ የሰፈረውን ደዌ ይዛችሁ የፖለቲካ ጨዋታ አታድርጉ የሚለው መልእክታችን ይድረሳችሁ እንላለን። የእርስ በርስ መናከስ እልቂትና ልዩነትን ማዕከል ያደረጉ ግለሰቦችም ሆኑ ድርጅቶች ለወያኔ የተራዘመ ክንድ በመሆን ስለሚያገለግሉ ተቃውሟችን እየጠነከረ ነው። ኦነግ ከወያኔ የጥፋት እርምጃ ጋር ራሱን ያቀናጀ የኢትዮጵያዊነትን ገድል የማፍረስ ዓላማው ሁልጊዜም በውስጡ ያለ የአማራን ነገድ በጠላትነት የፈረጀ ወያኔያዊና ሻቢያዊ በቀል ለመፈጸም ወደ ኋላ የማይል መርሲነሪ ወዶ ዘማች ቡድን ነው። የኢትዮጵያ ሕዝብ ታሪክ አካልና እምብርት የሆነው ጤናማ አስተሳሰብ ያለው አንዱ በአንደኛው መኖር ህልውናው የተጠበቀ የአገርና የማንነት ክብር መግለጫ ከትውልድ ትውልድ የሚተላለፍ የሚወራረስ ስነ ልቦና የሚጋራ ወገን ለ22 ዓመታት ያህል በመንደርተኞችና ጎጠኞች ድርጅት ሳይበረግግ እሾካ ሜኪላ ለሚያቀርቡት እያፈረባቸው እየናቃቸው ሰይጣናዊና አገር አውዳሚ ተልኳቸውን ማንነታቸውን በመላው ኢትዮጵያ እንዲጋለጥ ለማድረግ ኢትዮጵያዊ የድርጅት ጥንካሬውን፣ የትግል ብስለቱን፣ ቆራጥነቱን ማሳየት ይጠበቅበታል። የኢትዮጵያን ሕዝብ ለመከራ ያዳረጉት ሰይጣናዊ መንፈሳቸው በቀሰቀሳቸው ቁጥር ብሔራዊ ክህደትን መስበካቸው አቋርጡ። ዛሬም ትላንትናም የምናየው የብደታቸው ውጤት የሆነውን የንጠፋፋ ዘመቻ ሙት ይዞ ይሞታል እንደሚባለው መጥፋቱን ለኢትዮጵያ ጠላቶች ይሁንላችሁ እንላለን። የአንድ አገር ሕዝብ ወገን ከወገኑ ማጋጨት የምጸት ነው። ለዚህ ወንጀል ተጠያቂዎቹ ወያኔና ኦነግ ናቸው። የመከፋፈል አስተሳሰብ የባዕዳን አጀንዳ ነው። ኢትዮጵያዊነት ይለምለም። ድል ለኢትዮጵያ ሕዝብ።
አርማጮቻችን ከዝቀጥለን የሳምንቱ ዋና ነዘናችን እናስደምጣለን። በቅርሚያ ማረሰ ዜናዎቹ ወያኔ በሊዚንግ ስም ለከብር የሸጠውን የከተማ ቦታ መልሶ እየነጠቀ ነው። የቻና ኩባንያዎች በኢትዮጵያ ተቋራጭ ስራዎችን ተከለከልን የሚል ክስ አቀረቡ። የወያኔ አሻንጉሊት ፓርላማ ህዳሴ ግድብን በሚመለከት ሪፖርት ቀረበለት። ሪፖርቱ ውሸት መሆኑ ተገለጸ። ከሳውዲ በመባረር ላይ ያሉ ኢትዮጵያውያን አቤቱታ እየነቀጠለ ነው። በርስበስ ጦርነትም ተተራመሰው አደቡ ሱዳን እርቅ ለማስፈን ከተቃዋሚዎቹ በድድል ላይ ናቸው። በሶማሊያ አልሻባብ ከፍተኛ ጥቃት አደረሰ የሚሉ ናቸው ዜናዎች በዝርዝር። ወያኔ በሊዚንግ ስም ለከበርቶች የሰጠውን የከተማ ቦታ መልሶ እንደገና እየነጠቀ መሆኑ ተገለጸ። የአዲስ አበባን የከተማ ቦታ ሲሸጥ ሲለውጥ የቆየው የትግራይ ወያኔ መንግስት በከፍተኛ ክፍያ ሽጦ የነበረው መሬት ከገዙት እየነጠቀ ለመሆኑ ሰሞኑን ይፋ ሆኗል። የግሎባላይዜሽን የካፒታል ወረራ ተጠቂ የሆነችው ኢትዮጵያ በተለይም ለወያኔ ሀብት ማካባት መሰረቱ ነው የቆየው የአዲስ አበባን ህዝብ ከሚኖርበት እያፈናቀሉ የሚያደርጉት የመሬት ችርሻሮ ከጥቂት አመት ተወዲህ ጋር በቢልም ከሰሞኑ ወያኔ አዲስ ምንጠራ ጀምሮ ህዝቡን አላንዳሽ ካሳ መሬቱ የወያኔ ነው ግርግዳውና ጣራውን ነቅላችሁ ወሰዱ በሚከቀርሙ የደቡብ አፍሪካ አፓርታይድ ጋር በተያያዘ ሁኔታ እያደረሰ ያለው በደል በዳው ላይ ብቻ ሳይሆን በሊዚንግ ስም ቦታ አጥረው ባስቀመጡት ላይም ወያኔ ዘምቷል። የድራማ ካበት ፍላጎቱ ከመቼም ጊዜ በበለጠ ያሰከረው ወምጣቱ ለወዳጆቹ ሰጥቶት የነበረው መልሶ መውሰዱን ሰሞኑን ያረጋገጠው አዲስ አበባ የወያኔ ማዘጋጃ ቤት ሲሆን በዚህ ዘረፋ ዋንኛው ተበዳይ አላሙዲን መሆኑን ለመረዳት ተችሏል። ከዚሁ ጋር ተያይዞ የደረሰን ዜና አላሙዲን በልደታ አካባቢ ከህዝቡ ተነጥቆ በተሰጠው ቦታ ላይ አንዳችም ስራ ባለመጀመሩ ለድጋሜ ሽያጭ መሬቱን ተነጥቋል። ህጋልበኛ ወያኔ አጥራጥሮ ለማስቀመጡ ላላደረኩም በሚል ድፍረት የብዙዎችን ባለጠጎች ሊዚንግ ኮንትራክት ቦታ በመቀማ ላይ ቀማኛ ወያኔ መሬቱን የተቀመሆኑ ለማረጋገጥ የየቦታዎቹን የግንቢያ ካርታና የከተማ ፕላን መሰረዙንም በደብዳቤዎቹ ገልጿል። የቻይና ኩባንያዎች በኢትዮጵያ ተቋራጭ ክሶች ተከላከልን የሚል ክስ አቀረቡ። በግሎባላይዜሽን ሽፋን ኢትዮጵያን ወረው እንደፈለጉ ከባስጣን ጋር ተሻርከው በስራ ተቋራጭነት ባገዙ የተንቀሳቀሱ ካልቁጥራቸው 20 ያህል የሚሆኑ የቻይና ተቋራጮች ኩባንያዎች ከቅርብ ጊዜ ወዲህ ስራ ተከለከለ የሚል ክስ ከሰሞኑ ሰንዝረዋል። ወያኔ በየጊዜው በጥቅም ዙሪያ ተለዋጭ ሆኖ ባህሪው ከተቋራጮች የሚያገኘው ትርፍ ማየት ከተለያዩ ኩባንያዎች ጋር የጥቅም ተሳሰር በማድረግ ቀደም ሲል በተለይም በመንገድ ስራ በውሃ መጠጥ አቅርቦት የመስኖና የኃይል ማመንጫ ዙሪያ ከቻይና ተቆናታሪዎች ጋር አስር አለጨረታና ማወዳደር ሲቸረቸር የነበረውን ስራ ነፍጎ ለፈረንሳይና ለሌሎች ሀገሮች አሳልፎ መስጠቱ ቻይናዎች ቁጣቸውን ገልጸዋል። ቻይናዎች ቀደም ባሉት ጊዜያቶች የኮንትራክት ስራ ለማያዝ መንግስታቸው የሚደጉማቸው ካፒታል ተንተርሰው ለዜጎቻቸው የስራ እድል በኢትዮጵያ መፍጠር ሁኔታ ተመቻችቶላቸው ስለነበር እንደውም የወያኔ ባለስልጣን በፖሊሲ ደረጃ ሁሉ ስራ ለቻይናዎች በሚል የጥቅም ሽርክና ላይ ባረፈው ለሀገሪቷ ሀብት በጣም ራስ ይበዘብዙና ሲያስበዘብዙ እንደነበር መዘገቡ ይታወሳል። አሁን ተበደን በሚል ቅሬታቸውን የገለጹ ቻይናዎች በወያኔ ውስጥ ያለው የሙስና ተደራዳሪዎች መላዋጥ ያስከተለባቸው ችግር እንደሆነ ታዛባዎች ጠቁመው ወያኔ ከቻይናዎች የሚደርሰው የሀብት ድርሻ አየመነመነ መሄድ አዲስ የካፒታል ምንጭ ያለው ዘራፊ አጋር ፍለጋ ለመሆኑ ለጊዜውም ቢሆን ቻይናዎች ቅሬታ ማዳመጥ አለመፈለጉን አክለው ገልጸዋል። የወያኔ አሻንጉሊት ፓርላማ ህዳሴ ግድብን አስመልክቶ ከሱዳንና ከግብጽ ጋር ስምምነት ተደርጓል የሚል ሪፖርት ከሰሞኑ ቀረበለት። ወያኔ በቅርብ ጊዜ ስለ ግድቡ ስራ አስመልክቶ ለውጭ ጋዜጦች ግብጽን በመወንጀል መግለጫ በሰጠ በሁለት ሳምንቱ የግድቡን ስራ በተመለከተ ስምምነት ላይ ተደርሷል የሚለውን የሐሰት መረጃ አዳምጦ ለሚውጣው የፓርላማ ቀለብተኛ ሪፖርት አስተምቷል። ወያኔ ግብጽ በኮሎኒያሊዝም ዘመን የተደነገገውን ኳታ ወይንም ድርሻ ይከበር ትላለች ብሎ በከሰሰበት አፉ እውነትን ዞር አድርጎ ግብጽ ጋር መግባባት ተደርሷል የሚለው ሪፖርት ብዙዎቹን አስደንግጧል። በተለይም ወያኔ በአረግራጊዎቹ የቀረበውን ጥናት ምክረ ሐሳብ የሚል ትርጓሜ ሰጥቶ የግብጽ ነው ይገባኛል ጥያቄ ዓለም አቀፍ ጥሪ እየቀረበበት ያለ መሆኑ ወደ ጎን በመተው የጀመረው ፕሮጀክት ግን ትክክለኛ ተቋም እንደሌለበት አድርጎ አቅርቧል። የወያኔ አሻንጉሊት ፓርላማ የወያኔን እርምጃ አድንቆ የፕሮጀክቱ ምን ላይ ደርሷል የጎደለው የፕሮጀክቱ 80
ፐርሰንት ብድር ተሟልቷል ወይ? ያለም አቀፍ ግፊት እንዴት ነው? ወያኔ ያለው አማራጭ ምንድነው? የግብጽ እምነተኝነት አለው የሚሉት ጥያቄ ሳይዳስስና ሳይዋይ ወያኔ እብደት እንግፋበት ብሎ ሪፖርቱን በጭብጨባ ተቀብሏል። የወያኔ ባለሙያዎች ያቀረቡት ጥናት እንደገና ተከልሶ በሌላ ገልተኛ ሙያዊ ብቃት ያለው አጥኚ ቡድን ይመልከተው በሚሉት ዙሪያ አንዳችም ሀተታ ሳይሰጥ የህዳሴ ግድብ ስራ በእንጥልጥል ላይ ሆኖ ለመቀመጡ ግልጽ ሆኗል ያሉት ታዛቢዎች፣ ህዝቡ ለአባይ ግድብ ስራ ደመወዙን ለሁለተኛ ዙር መዋጮ እንዲጀምር የተደነገገበት እንዲቀጥል ለማድረግ የውሸት ሪፖርት ፓርላማው እንዲቀበል ተደርጓል ብለዋል። በሌላ በኩል ደግሞ ግብጽ ጉዳዩ በይበልጥ እያሳሰባት በመምጣቱ አዲስ አበባ አንድ ቋሚ ተጠሪ ቡድን ለመመደብ መጠየቋን ወያኔ ገልጿል። ከሳዳሪ በመባረር ላይ ያሉ ኢትዮጵያኖች አይበታ እንደቀጠለ ነው። ወያኔ በገንዘብ ክፍያ ወደ ሳውዲ የላካቸው ኢትዮጵያኖች የሳውዲ አረመኔ አገዛዝ ስብና ባጣ ሁኔታ 150 ሺህ በላይ ካባረረ ወዲህ ተጨማሪ 35 ሺህ የሚሆኑ በዚያው ሀገር የተወሰኑት በስራ ላይ የቀሩ ተደብቀው እየኖሩ የሚለው ዜና ከተሰማ ወዲህ ከፍተኛ አሰሳ እየተደረገ ነው። ለተሻለ ደሞዝና ለተሻለ ስራ እድል ለማግኘት ካሰሮቻቸው እየኮበለሉ በየስፍራው የተጠጉ ሁሉ እየታደኑ እንዲያዝ ወተስተ ነው መሰረት ከአንዳንድ ከተሞች ያቸው መፈቃደኝነት እየሰጧል ተደራራቢ ፍዳ እየደረሰባቸው መሆኑ ከአንዳንድ የዘና ምንጮች ለመረዳት ተችሏል። ወያኔ ቀደም ሲል ለዓለም አቀፍ የስደተኞች ምርጃ ተቋም በእንግሊዝኛ መጠሪያው IOM ቢያንስ የ170,000 ያህል ኢትዮጵያኖችን ወደ አገራቸው መመለስ ላይ ናቸው ብሎ ባቀረባቸው መሰረት ከ15 ሚሊዮን ዶላር በላይ ያገኘ ሲሆን ከዚህ ውስጥ ከ50 ዶላር ያነሰ ለእያንዳንዱ ተመላሽ የመቋቋሚያ ድጎማ መለገሱ መዘገቡ ይታወሳል። በዚህ ከሳውዲ ከተፈናቃዩ ስም ከተገኘ ድጎማ ቢያንስ 5 ሚሊዮን ዶላር ወያኔ አትርፏል አትራፊ ሆኗል። በቅርብ ይመለሳሉ ተብሎ የሚጠበቁ ቁጥራቸው 40,000 ይደርሳል ተብሎ የሚገመት ሲሆን አብዛኞቹ ተበታትነው በልዩ ልዩ ከተሞች የሚኖሩ በመሆናቸው እርዳታ እስኪደርስላቸው ድረስ የሳውዲ አረብ አውሬ ፖሊስ ድብደባና ማጎሳቆል ሊያደርስባቸው ይችላል የሚለው ስጋት ብዙዎቹ ይጋሩታል። በወያኔ በኩል ግን ለሶስተኛ ጊዜ በተመላሾቹ ስም አዲስ ልመና ማድረጉ ተገልጿል። በስተስ ጦርነት የምትተራመሰው ደቡብ ሱዳን በተፈላሚዎችና በመንግስት መካከል ድርድር ላይ ተቀምጧል። በደቡብ ሱዳን ለሁለት ሳምንታት ያህል ተካሄደው ነርስ በስግጭት ለማስቆምና በአገሪቷ ሰላምን ለማስፈን የሚደረገው የእርቅ ድርድር በትናንትናው ዕለት በዛሬው ዕለት በአዲስ አበባ ኃይል ተመጀመሩ የዓለም ጋዜጦች ዘግበውታል። የድርድሩም ውጤት የመላው ዓለም ህዝብ ጉዳይ ባንክሮ የሚጠብቀው በመሆኑ በተደራዳሪዎቹ ላይ ከፍተኛ ኃላፊነት ተጥሎባቸዋል። ይህ በዘር ነገድ ላይ ያረፈ የከረረ ልዩነት የ400,000 ህዝብ ከመኖሪያ ሰፈሮች ያፈናቀለ ሲሆን ቁጥራቸው ከ2,000 በላይ ሱዳናዊዎችም ህይወታቸው አልፏል። ፕሬዝዳንት ሳልቫ ኪር ምክትላቸውና ብዙ ሚኒስትሮቻቸው ከስልጣን ማባረር ተንትሮ የተቀሰቀሰው ግጭት መላው የደቡብ ሱዳንን ክፍለ ሀገሮች አዳረሰ ሲሆን ህገወጥነት በብዙ ስፍራዎች ሰፍኖ ነበር፣ ግን የተኩስ ድምጽ ረጭ አለ ማለቱን ከደቡብ ሱዳን የሚዘገቡ ዜናዎች እየገለጹ ነው። በሌላ በኩል ደግሞ እናስታርቃለን ብለው ኃላፊነቱን ከወሰዱት ሀገሮች መካከል አንዱ የጎሳ ፖለቲካ አቀንቃኝና ለአካባቢውና ለሀገሩ መጥፎ ምሳሌ በመሆን ህዝቡን በሽብር የሚገዛ ወያኔና መሪዎች በመሆናቸው ለደቡብ ሱዳን ችግር ምንም አይነት በጎ ነገር ሊፈጡ እንደማይችሉ ኮዲው እየተገለጸ ነው። በሽምግልናው ላይ በዲሞክራሲ ምርጫ ስልጣን ላይ የወጣው የኬንያ መንግስት ላለበት ምናልባት ህዝብን ከሚያላይና የጎሳ መንደርን ከሚያካልለው ወያኔ የተሻለ ሐሳብ በማፍለቅ ተደማጭነት ያለውን የርቅ ሐሳብ ሊያፈልቅ ይችላል ይሆናል የሚል ተስፋ ተጥሏል። ወያኔ በአገራችን ኢትዮጵያ ጠብጫሪና ህዝብ አፈናቃይ የጸረ ሰላም አባት ሆኖ ይህን በመሰሉ ህዝብ በመሰለ በህዝብና አገርን በማዳን ብሔራዊ አንድነት የመፍጠር ሐሳብ በሚጠይቅ የመርነት ብቃት መመዘኛ ላይ መታየቱ ለሀገሩ ሰፋሪ ሽምጋይ ነው የሚለው ተቃውሞ እየተደመጠ ነው። በመጨረሻም በሶማሊያ አልሻባብ ጥቃት እያደረሰ ነው። ይቅርታ፣ በሶማሊያ አልሻባብ ጥቃት እያደረሰ ነው። እስካለፈው 2 ዓመት በፊት አብዛኛውን የሶማሌ ግዛቶች በቁጥጥር ስር አድርጎ በራሱ ዜጎች ላይ ሽብር ሲያካሄድ የነበረው አልሻባብ በወያኔ ጦር በኬንያና በአፍሪካ ህብረት በተቀናበረ የጥቃት እርምጃ ከስልጣን ከተወገደ በኋላ ሙሉ ኃይሉን በሽምቅ ውጊያ ላይ በማድረግ የአገሪቱን ጸጥታ አሳሳቢ ደረጃ ላይ መጣሉን ከሰሞኑ ተገለጸ። ባለፉት 2 ሳምንቶች ብቻ በተለያዩ ስፍራዎች በተካሄደ የቦምብ ፍንዳታ ከ30 ሰዎች በላይ ሲገደሉ ብዙዎችም የመቁሰል አደጋ ደርሶባቸዋል። ለቦምብ ፍንዳታ አልሻባብ ኃላፊነቱን ወስዷል። ባለፈው ረቡዕ የፈረንጆች አዲስ ዓመት በዓለም አቀፍ አውሮፕላን ማረፊያ አቅራቢያ በሚገኝ በአንትልቅ ሆቴል በር ላይ በፈነዳው ፈንጅ 11 ሰዎች ህይወታቸው አልፏል። ጥቃቱን ሲያደርሱ በሆቴል ውስጥ የሶማሌ ፓርላማ ምክር ቤት አባላት በስፍራው ይገኙ ነበር። ለጥቃቱ ኢላማ እንደነበሩ አልሻባብ ይፋ አድርጓል። አደጋው ሲከናወን ያዩ አይን ምስክሮች እንደገለጹ ከሆነ አሸባሪዎቹ በቀጥታ ወደ ሆቴል ቤት ውስጥ ፈንጁን የጫኑበትን ተሽከርካሪ ለማስገባት ሲሞክሩ ከጸጥታ አስከባሪዎች በተተኮሰ የመከላከያ ተኩስ ተሽከርካሪው መኪና ባለበት እንዲፈነዳ ተደርጓል። አልሻባብ የትጥቅ ትግሉን ስልት በመለወጥ ያጥፍተ ጥፋ ዘመቻ ላይ ያለ ሲሆን ሰላማዊ ሁኔታ እንዳይፈጠር ልዩ ልዩ ተግባሮችን ያካሄደ ነው። በተለይም ቱሪስቶች የሚገኙበትን ሆቴሎች፣ የኢንተርናሽናል ድርጅቶች መስሪያ ቤቶችና በመንግስት መስሪያ ቤቶች ላይ ያነጣጠረ አደጋ ያደረሰ ነው። በሌላ በኩል ደግሞ ተጨማሪ ሰራዊት ወደ ሶማሌ እንዲላክ ጥያቄ ቀርቧል። ዜናዎች በዚህ ተቃለላሉ።
ታሪክና መጽሐፍት ማህደር አድማጮቻችን የተለመደውን ሰላምታችንን በማቅረብ እንዲሁም በሚከተለው ማክሰኞ ለሚከበረው የገና በዓል ዋዜማ እንኳን አደረሳችሁ በማለት የዛሬውን ምሽት የዚህ ፕሮግራም ክፍለ ጊዜ ይዘንላችሁ ቀርበናል። የምሽቱም የዚህ ፕሮግራም ክፍለ ጊዜያችን በአቶ አንዳርጋቸው መስፍን የጥቁር ደም እና በሙት መንፈስ አገር ሲታመስ የተሰኙ መጽሐፍቶች ደራሲ የተጻፈ የዳግማዊ ምኒልክን ገጸ ባህሪ የሚያመለክት አጭር ጽሑፍ ይሆናል። ዳግማዊ ምኒልክ ምህረትን እና ይቅርታን የሚያውቁ ኢትዮጵያዊ ነበሩ። አንዳርጋቸው መስፍን ስለ ዳግማዊ አጼ ምኒልክ ሲዘከር በርካታ ቁም ነገሮች ይታወሱናል። የመጀመሪያውና ዋናው ቁም ነገር እሳቸው ስልጣን ላይ በወጡበት ወቅት በአገር ውስጥ ሰላም የሰፈነ ቢመስልም በውጪው ዓለም የነበረው ሁኔታ አስቸጋሪነቱና ፈታኝነቱ የማይካድ ነበር። ይሁን እንጂ ምኒልክ የአድዋ ጦርነት እስተፈነዳበት ጊዜ ድረስ በዲፕሎማሲያዊ መንገድ ሶስቱንም የወቅቱን ሀያላን ለቅኝ ገዥነት ያሰፈሰፉ ሀገራት በአንድ በኩል እየተፋለሙ በሌላ በኩል ደግሞ ለአውሮፓ ስልጣኔ እጃቸውን በመዘርጋት ወይንም በሮቻቸውን በመክፈት ዛሬ አብበውና አንዳንዶቹም አፍርተው የምናያቸውን የስልጣኔ ወይም የለውጥ መሰረቶችን መጣል ችለዋል። በዚህ ወቅታዊነቱን የተጠበቀ መዘክራዊ ጽሑፍ ስለ አጼ ምኒልክ ፈንጠቅ ለማድረግ የፈለኩት ግን ስለ አድዋ ጦርነት ወይንም ወደ ሀገር ውስጥ ስላስገቧቸው የቴክኖሎጂ ውጤቶች ወዘተ ጉዳይ አይደለም፣ ወይንም ተኦስትራሊያ አስመጥተው ስላራቡት የባህር ዛፍ ዘርም አይሆንም። ስለተጠቀሱት ብዙ ተብሏልም እጅግ ብዙ ደግሞ ተጽፏልምና ስለነዚህ ጉዳዮች መልሼ ማንሳቱ ነውር ባይሆንም በይበልጥ መነሳት የሚገባውና ለየት ያለ የምኒልክን ምግባርና ተግባር በሚገልጸው ያው ታሪካዊ ጉዳይ ላይ ማትኮርን መርጫለሁ። ስለዚህም ዋንኛው አርስተ ጉዳይ ብዙ ስላልተባለለት ቀላል የሚመስል ነገር ግን ትልቅ ቁም ነገር የቀብር ስነ ስርዓታቸው የተፈጸመበትን 100ኛ ዓመት ምክንያት በማድረግ ተከታዩን እና ተምጌ ምኒልክ የታሪክ አንጓዎች አንዱ የሆነውን አቅሜ በፈቀደ መጠን እንደሚከተለው አቀርባለሁ በማለት የዚህ ጽሑፍ ደራሲ አቶ አንዳርጋቸው መስፍን ጽሑፋቸውን ያስተዋውቁናል። ዳግማዊ አጼ ምኒልክ ታከናወኗቸው በርካታ ቁም ነገሮች መሐከል ጎልተው የሚጠቀሱት ተዳክሞና ተበታትኖ የነበረ ኢትዮጵያን በአንድ ማዕከላዊ መንግሥት ማጠቃለላቸው ነው። ስለዚህም ነው ዛሬ ጎሰኞች ኢትዮጵያን ምኒልክ ሰራሽና የመቶ ዓመት ብቻ ታሪክ ያላት ናት እያሉ ታሪክን ለመናድ የሚያውገረግሩት። እውነታው ግን ምኒልክ በተለያዩ ምክንያቶች ያፈነገጡትን አማከሉ እንጂ አዲስ ግዛት አልጨመሩም። ፍሬ ነገሩ እነዚህን ክፍላተ ሀገሮች ሲያማክሩ ወይንም ሲያጠቃልሉ አንዳንዶቹን ያላንዳች ደም መፋሰስ በመግባባትና በመደራደር ያደረጉት ሲሆን፣ ቀሪዎቹን ግን እልህ አስጨራሽ ፍልሚያዎችን አካሂደው ነው። በሰላም ተተቀላቀሉት መሃል ለምሳሌ የጅማ አባ ጅፋር ግዛት ምዕራብ ኢትዮጵያና የጆቴ ግዛት ወለጋ ተጠቃሾች ናቸው። ደም ያፋሰሱትና በኃይል ተቀላቀሉት ወይንም የተማከሉት ደግሞ ምስራቅ ኢትዮጵያና ደቡብ ወላይታ ናቸው። በእነዚህ ግንባሮችም ንጉሠ ነገሥቱ ራሳቸው ዘማችም አዝማችም ሆነው ተሳትፈዋል። እዚህ ላይ መግለጽ የፈለግኩት ትልቅ ቁም ነገር ስለ ግዛቶቹ መማከል ወይንም መጠቃለል ወይንም ስለ ጠፋው ሕይወት ጉዳይ ሳይሆን ምኒልክ የምሕረት ሰውና ጌታም መሆናቸውን የሚያሳይ ተግባር ለመግለጽ ነው። በመሰረቱ በዚህ አጋጣሚ በወንድማማቾች መካከል በስልጣን ሽኩቻ ምክንያት ወይንም ገብር አልገብርም በሚል ሰበብ የሚካሄዱ ጦርነቶች በውጤታቸው በጋራ መጠቀም ታልተሻለ መዘዙና ቁርሾው ለትውልድ ጠንቅ ነው። ይህን መርህ የዛሬዎቹ ገዦች ቢያውቁትና ቢገነዘቡት መልካም ነው ሲሉ አንዳርጋቸው ማስጠንቀቂያ ያስተላልፋሉ። ከፍ ብዬ ለመጥቀስ እንደሞከርኩት ንጉሠ ነገሥቱ ተዘመቱባቸው ግንባሮች አንዱ የንጉሥ ጦና አገር ወላይታ ሲሆን፣ እሳቸው ተመዝመታቸው በፊት የጦር አባጋዞቻቸው በመቅደም እልህ አስጨራሽ የሆኑ ፍልሚያዎችን አካሂደዋል። የቀደሙት የምኒልክ ተዋጊዎች እልህ አስጨራሹን ፍልሚያ ተንጉሥ ጦና ተዋጊዎች ጋር ቢያካሂዱም ጦናን ድል አድርገው ሊማርኳቸው ወይንም ሊያስገብሯቸው አልቻሉም። በዚህ ምክንያትም ራሳቸው ምኒልክ ለመዝመት ተገደዋል። የንጉሥ ጦና የውጊያ ስልት ለንጉሠ ነገሥቱ ምኒልክ ሠራዊት እንግዳና ያልተለመደ በመሆኑ ምኒልክም የፍልሚያው ተሳታፊ ሆነው ንጉሥ ጦናን እንዲህ በዋዛ ድል እንዳላደረጓቸው የዕድሜ ባለጸጎች የመሰከሩት ነው። የንጉሥ ጦና የውጊያ ስልት የምኒልክ ፈረሰኛ ሠራዊት የሚሰናከልበትን መሠረታዊ የውጊያ ዘዴ ወይንም የጠላትን አቅም የማዳከሚያ አማራጭን ተሳቢ ያደረገ ነበረ። ንጉሥ ጦና ፈረሰኛው የምኒልክ ጦር እየጋለበ በሚመጣበት አቅጣጫ 3 ሜትር ጥልቀት ያለው መሬት ወይንም እርድ ማሰናከያ ስፍራ በማዘጋጀት በላዩም ላይ ቀጫጭን ማገሮችን ረብርቦ እንደ አልጋ በማንጠፍና በላዩም ላይ ሳር ጎዝጉዞ ማሰናከያውን ተይታ በመጋረድ መከላከያ ወረዳውን አጠናክሮ ለፍልሚያ ተዘጋጅቶ ነበር። ይህንንም ስልት ጦር በመጠቀሙ እጅግ ብዙ የነበረው የምኒልክ ፈረሰኛ ሰራዊት በማሰናከያው እርድ ውስጥ በመግባት ፍጥነት በማሰናከያው እርድ ውስጥ በመጣበት ፍጥነት ገስግሶ በመግባት ፈረሱም ተዋጊ ኃይሉም በአብዛኛው ተጎድቷል ወይንም አልቋል። ተዚህ የተረፈውን ኃይልና የምኒልክን እግረኛ ሰራዊት ደግሞ በየጫካው አድፍጦ ይጠብቀው የነበረው የንጉሥ ጦና ተዋጊ ኃይል ክፉኛ አጥቅቶታል። የንጉሥ ጦና ሌላው የውጊያ ጥበብ በንብ ሰራዊት መጠቀም ነበር። የምኒልክ ሰራዊት በጨበጣ ውጊያ ሊያጠቃው ሲቃረበው የቀፎ ንብ እየዘረገፈ በመልቀቅ በአስገራሚ ሁኔታ ተከላክሎታል። የተለቀቀውም የንብ መንጋ የምኒልክን ሰራዊት አላፈናፈነ ሲለውና እየነደፈ ሲያሯሩጠው የንጉስ ጦና ቀስተኛ ጦር ደግሞ በበኩሉ ተያደፈጠበት ብቅ ያለ ባድቂው የምኒልክ ኃይል ላይ ብዙ ጉዳት ማድረሱ ይነገራል። ያም ሆነ ይህ እልህ አስጨራሽ ፍልሚያ ተካሂዶ ንጉስ ጦና ድል ሆነው ተነባለቤታቸው ተማርከው ጦርነቱ ተፈጸመ። ተድል በኋላ ዳግሞ አፄ ምኒልክ ምርኮኛቸውን ይዘው ወደ አዲስ አበባ ለመመለስ ሲነሱ ንጉስ ጦና እኔ ጦና የጦር ምርኮኛ ብሆንም በንጉስ ወግ ባልጋ ሆኜ በሰው ሸክም እንጂ በበቅሎ አልሄድም ሲሉ ሞገቱ። እሳቸው ብቻ ሳይሆኑ ባለቤታቸው ጭምር ባልጋ መሄድ እንዳለባቸው አጥብቀው በመከራከራቸው ምኒልክ እንደ ምርኮኛ ይማርኳቸው እንጂ ዝቅ አድርገው ሳይመለከቷቸው ያለው ይፈጸም በማለት ለጦር አለቆቻቸው ትዕዛዝ በመስጠታቸው ንጉስ ጦና ተነባለቤታቸው ባልጋ ላይ ተኝተው በሰው ሸክም አዲስ አበባ ገቡ። አዲስ አበባ ገብተው በመርኮኛ ደንብ እስር ቤት ወይንም ወደ ግዞት አልተላኩም። ክብራቸው እንደተጠበቀ እስተነባለቤታቸው ተምኒልክና ተጣይቱ ጋር ማዕድ አብረው ይመገቡ እንደነበር አንጋፋዎች ይተርካሉ። በመጨረሻም ምኒልክ ወንድሜ ጦና በእኔና ባንተ ምክንያት ስለፈሰሰው ደም ተላኛው ጌታ እንፈርዳለን። እስተዚያው ግን እስተነ ሙሉ ክብርህ አገርህን መልሼ ሰጥቻለሁ አላቸው ጊዜ ንጉስ ጦና በመጸጸት ሻል ሆይ እንደዚህ ያሉ ሰው መሆኑን ባውቅ ኖሮ ተርሶ ጋር ውጊያ አልገጥምም ነበር አሏቸው። እንዲህም ተሆነ በኋላ በዳጋማዊ ምኒልክና በንጉስ ጦና መካከል መተሳሰብና መተማመን ተመስፈኑ የተነሳ የአድዋ ጦርነት ሲዘመት ዙፋኑንና የመሐል አገሩን እንዲጠብቁ ተመርጠው ተቀሩት መኳንንትና መሳፍንት መካከል አንዱ ንጉስ ጦና ነበሩ። እንግዲህ ወጋችን ባህላችን ታሪካችን የዛሬና ያድርገውና ይህንን ይመስል ነበር። ሌላው በምዕራብ ኢትዮጵያ አምባቦ ላይ ፍልሚያ ተካሂዶ የተማረኩት የጎጃሙ ገዢ ንጉስ ተክለ ሃይማኖት ነበሩ። በዚህ ጦርነት ምኒልክ ከጥታ ተካፋይ አልነበሩ። ጦርነቱን የመሩትና ንጉሱን የማረኳቸው ራስ ጎበና ናቸው። እናም ጦርነቱ ተጠናቀቀና ንጉስ ተክለ ሃይማኖትም የተማረኩ መሆናቸውን ጎበና የብስራት መልእክት ላኩ። ምኒልክ አጸፋውን ሲመልሱ አደራህን የጦር ምርኮኛ ቢሆንም የንጉስ ክብሩን እንዳትገፈው ደረጃዋን በጠበቀች በቅሎ አስጭነህ በጦር አሳድበህ አምጣው ብለው ላኩባቸው። ራስ ጎበናም እንደታዘዙ ታደረጉ። ንጉስ ተክለ ሃይማኖትም በምርኮኛ ወግ ሳይሆን በእንግዳ ወግ ተዳግማዊ ምኒልክና ተተኬ ጣይቱ ጋር ራት በአንድ ገበታ ሲመገቡ ወንድሜ ተክለ ሃይማኖት እንዲያው አንተ ብትማድርከኝ ኑሮ እንዴት ነበር የምታደርገኝ ሲሉ ምኒልክ ድንገት ይጠይቋቸዋል። እንደሁኑ ብለትና ቅጥፈት አልነበርምና አያስዋሹኝ ምኒልክ እኔ ብሆንማ በጎራዴ የቆራርጦት ነበር አሏቸው ይባላል። እንግዲህ እዚህ የተቃቀስኳቸው አንኳር ታሪካዊ ናሙናዎች ዳግማዊ ምኒልክ ጦረኛ ብቻ ሳይሆኑ ምህረትንና ይቅርታንም የሚያውቁ ኢትዮጵያዊ መሆናቸውን የሚመሰክሩ ናቸው። በመጨረሻም ንጉስ ተክለ ሃይማኖት ተምኒልክ መቀመጫ ሸዋ ወደ ጎጃም በሰላም ሲመለሱ ተሳቸው ጋር አብራ የተማረከችው የንጦጦ ማርያም ጽላት እተጌ ጣይቱ ወደ ጎጃም አትመለስም በማለታቸው አዲስ አበባ አስቀርተው አሁን በመተገኝበት ደብር አስተከሏት። ታዲያ ነገርን ነገር ታነሳው የንጦጦ ማርያም ታቦት ወይም ጽላት ተምርኮኛው የጎጃም ንጉስ ጋር ወደ አዲስ አበባ ወይም ሸዋ የመጣች መሆኗንስ ስንቶቻችን እናውቅ ይሆን? ለማንኛውም እኔም ክቡር ሞቱ ለዳግማዊ ምኒልክ ብያለሁ በማለት አቶ አንዳርጋቸው ጽፋቸውን ያጠቃልላሉ። እኛም የዕለቱን የዚህ ፕሮግራም ክፍለ ጊዜ በዚህ በመደምደም እንደተለመደው ወደ ቀጣዮቹ የምሽቱ ፕሮግራሞቻችን እንድትከታተሉ በትህትና እንጋብዛችኋለን።
ኢትዮጵያኖች ቀን በስቶኮልም በስዊድን የምንገኝ ኢትዮጵያውያን በጋራ ተሰባስበን የጋራ ፍላጎታችንን የምናሟላበትና ጥቅማችንን የምናስከብርበት ድርጅት ወይም ኮሚኒቲ እንዲኖረን በማሰብ ተነሳሽነቱን የወሰድን ግለሰቦች የኢትዮጵያን ኮሚኒቲ በስዊድን ለማቋቋም የሚያስችሉ ቅድመ ሁኔታዎችን ልናጠናቅቅ ችለናል። በዚህ አንድ አመት በፈጀው የሥራ ክንውን ወቅት ጥረታችንን የተመለከቱና የብዙሃንን ጥቅም ማስጠበቂያ መሆኑን የተረዱ ከ65 በላይ ሰዎች ከኛ ጋር በመቀላቀል ሐሳብ በመስጠትና የምስረታውን ሂደት ተሳታፊ ለመሆን ችለዋል። ይህ የኮሚኒቲ ምስረታ ሂደት ፕሮጀክት በሚል መልክ ቢሰራ ይበልጥ ውጤታማ ሊሆን እንደሚችልም በተሰጠን ሐሳብ በመነሳት የኢትዮጵያን ቀን በሚል በማሰባሰቢያ ዝግጅት አድርገን ብዙ ኢትዮጵያዎችን ለማሰባሰብ ተዘጋጅተናል። በመሆኑም ማንኛውም ኢትዮጵያዊ የዝግጅቱ ተካፋይ እንዲሆን ጥሪያችንን በአክብሮት እያቀረብን ለዚህ ዝግጅት የሚመጥን አዳራሽ ያዝን ስለሆነ ኢትዮጵያውያን ድርጅቶች በልዩ ልዩ ባህላዊ ሙያን ንግድ የተሰማሩ ኢትዮጵያውያን ግለሰቦች እንዲሁም የተለያዩ የስዊድን ድርጅቶች የስዊድን የፖለቲካ ፓርቲዎች በፕሮግራሙ ላይ ለሚታደሙ የምርት አገልግሎት ትዕይንት ወይም ቁሳቁስ ይዘው እንዲቀርቡ ሌሎችንም የተነሱበትን ዓላማ እንዲገልጹ መንገዱን አመቻችተናል። በዚሁ ጊዜም የኢትዮጵያን ኮሚኒቲ በስዊድን ለመመስረት የተንቀሳቀሰው ኃይልም የተነሳበትን ዓላማና አስፈላጊ መረጃዎች ይሰጣል። ከህዝብ ጋር ይወያያል፣ አስተያየትና ጠቃሚ ሐሳብና ምክር ይቀበላል፣ ያሰባስባል። ይህ ዝግጅት የሚደረግበት ቀን ጃንዋሪ 18 ቀን 2014 ዓ.ም ተመረጠ ሲሆን በዚሁ ቀን በቦታው ላይ አገልግሎታችሁን ምርታችሁን ወይም ልታስተዋውቁና ልታሳዩ የምትፈልጉትን በቅድሚያ በማስመዝገብና በአዳራሽ ውስጥ ቦታ በመያዝ የሚኖርባችሁ ሲሆን ለቦታው ምንም አይነት ክፍያ እንደማታደርጉን ገልጻለን። ምግብ፣ ሻይ፣ ቡና፣ ሌሎችንም አልኮል ነክ ያልሆኑ መጠጦችን ለማቅረብ የምትፈልጉ ድርጅቶች ወይም ግለሰቦች ደግሞ እስከ ጃንዋሪ 10 ድረስ የምታቀርቡበትን ዋጋና ሁኔታ እንድታሳውቁን ያሳሰብን የዝግጅት ኮሚቴው የቀረበለትን ዋጋና አገልግሎት ተመልክቶ የተሻለውን በመምረጥ ምርጫውን ጃንዋሪ 13 ቀን ያሳውቃል። በዝግጅቱ ቦታ IBF ሲቪያ ቬጋን 41 ሲሆን ቀኑ ጃንዋሪ 18 ከጠዋቱ 10 ሰዓት ጀምሮ እስከ 16 ሰዓት ድረስ ይሆናል። ለበረጠ ማብራሪያና ለምዝገባ በስልክ ቁጥር 0467 4606 414 ይደውሉልን። የኢትዮጵያን ኮሚኒቲ ምስረታ ፕሮጀክት ሲቪዲ
ሰሞኑን እንግዲህ በአገር ቤት በመንግስት መገናኛ ብዙሃን በኩል በተለይ በህዋት ደጋፊ በሆኑ ድረገጾችና በአንዳንድ ሚዲያዎች በተለይም አገር ቤት በሚገኘው የኦሮመኛ ፕሮግራምና በሌሎችም ሰፋ ያለ ቅስቀሳ አጼ ምኒልክን የሚቃወም እንዲሁም በአሩሲ በቅርቡ ተስፋዬ ገብረአብ ቡርቃ ዝምታ የሚለውን መጽሐፍ ላይ አንድ ገጽ ባህሪ አኑሌስም አጼ ምኒልክ ሰራዊት ጡት እንደቆረጠ ተደርጎ ጡት ተቆርጦ በእጅ የተያዘበትን ሐውልት በዛም በዚህም አጼ ምኒልክን ለማጥቃትና ለማጥላላት እንዲሁም አጼ ምኒልክን የአማራ ብሔር ወኪል አድርጎ ማሳየትና እንዲሁ የአማራ ብሔርን የማጥላላት ዘመቻ በስፋት ይደረጋል። ይሄ እንግዲህ ከዚህ ቀደም ነበር። ነገር ግን በቅርቡ የተከበረውን የአጼ ምኒልክ 100ኛ ዓመት መታሰቢያን ምክንያት በማድረግ እንደ አዲስ በህዋት በኩል የተከፈተ ዘመቻ ነው። ይሄም በኦሮሞ ተወላጆች አማካኝነት እንዲካሄድ የተፈለገ ይመስላል። በአብዛኛው ህዋት ከጀርባ ነው ያለው። እስቲ ይሄን በተመለከተ እንግዲህ ሞረሽ ወገኔ በቅርቡ በተለይ የተተከለውን ያኖሌ አሩሲ ላይ የተተከለውን ያኖሌ ሐውልትን ምክንያት በማድረግ አንድ መግለጫ አውጥቷል። ከሞረሽ ወገኔ ሊቀመንበር ካቶ ተክሌ ሻው ጋር አሁን አጠር ያለ ውይይት እናደርጋለን። ተናስተልኝ አቶ ተክሌ። አቶ ተክሌ እንግዲህ በተለይ ከጥቂት አመታት ወዲህ በውጪ የሚገኙም በአገር ውስጥ የሚገኙም የኦሮሞ ተወላጆች በ1980ዎቹ እንደምናየው የኦሮሞ ህዝብ መብት መከበር አለበት፣ አሁን መብቱ እየተረገጠ ነው፣ ሰዎች ታሰሩ፣ ሰዎች ተገደሉ፣ በተለይ አሁን የሚታዩትን የመብት ጥሰቶች ከመቃወም ይልቅ ባለፉት ሁለትና ሶስት አመታት በአብዛኛው የታሪክ እስረኛ እንዲሆኑ የሌለ ታሪክ ላይ እንዲያተኩሩና ሆን ተብሎ ከአማራ ብሔር ጋር ኦሮሞ ለማጣላት የሚደረጉ ቅስቀሳዎች ላይ የኦሮሞ ሊቃን የሚያተኩሩበት ምክንያት ምንድነው? ምናልባት ያሁኑስ የአኖሌ ሐውልት የታሪክ መሰረት አለው ወይ?
አመሰግናለሁ። በመጀመሪያ ደረጃ ዛሬ በኦሮሞ ህዝብ ላይ የሚደረገውን ጥፋት የኦሮሞ ልጆች እንደ ጥፋት አልተመለከቱትም። ምክንያቱም ሁለት ነገር ወያኔ ሰርቶልናል ብለው ያምናል። የመጀመሪያ ደረጃ የኦሮሞ ሰዎች የመጀመሪያ ጠላታችን አማራ ነው ብለው ያስባሉ። ስለዚህ አማራን ወያኔ ከስልጣን ማባረር ብቻ ሳይሆን ዘር እያጠፋ እያወደመ መሆኑን ተከትለዋል። ሁለት በኢትዮጵያ ታሪክ ማይታወቅ የመሬት ክልል ኦሮሚያ ብሎ ሰጥቷቸዋል። ይህንን ሚሊዮን አማራ ማለት ነው ኦሮሞ ቢገን ኦሮሚያ የሚባል መሬት በተሱ ምናል የነበረ አገር ስላገኙ ይህንን እንደ ጸጋ ተቀብለውታል። ሁለት በኦሮሞ ሊቃና በወያኔ መካከል ያላቸው ጥላቻ የስልጣን ብቻ እንጂ ወያኔ የሚወስደውን ትክክል ነው ብሎ የተቀበሉ ናቸው። ህገመንግስቱን ይቀበላሉ። በቋንቋ ላይ መከፋፈል ይቀበላሉ። በዚህ የተነሳ ወያኔ ደጋፊያቸው እንጂ ጠላታችን ነው ብሎ አያምኑ። በሁለተኛ ደረጃ ትውልዱ ማወቅ ያለበት ሻቢያና ወያኔ፣ ሻቢያ ኤርትራ ላይ፣ ወያኔ አዲስ አበባ ላይ በስልጣን መቆየት የሚችለው ሁለቱ ታላላቅ ነገዶች ሲከፋፈሉ ብቻ፣ እንደ ጥላ ሲተያዩ ብቻ ነው። ያ ካልሆነ አናሳው የትግሬ ጎሳ ወያኔ በስልጣን ሊቆይ አይችልም። ይህንን ነው ደጋግመው የነበረ አማራና ኦሮሞውን ዳግም ላይገናኝ አላይተው ነው አልነበረ። ይህንን ልዩቱ ሰፍቶ እንዲኖር እንዲቀጥል በተስፋዬ ገብረ አብ አማካኝነት ሻቢያና ወያኔ በሰጡት መመሪያ ልቦለድ መጽሐፍ ጻፈ። ያ ልቦለድ መጽሐፍ አኖሌ የተባለ ጀግና ፈጠረ። ስለዚህ ያንን በሐውልት መልክ ማድረጋቸው ኦሮሞዎቹ ታሪካቸው ያለማወቃቸው ነው። ተስፋዬ ገብረ አብ የ23 ዓመት ልጅ የኢትዮጵያን ታሪክ ቀርቶ የእናት አባውን ታሪክ የማያውቅ በሻቢያ የተሰጠው መመሪያ ያላቸው ልጅ ምን ነው የኦሮሞ ልጅ በጻፈው ብሎ አብርሃ ለታ ምስክር ሰጠ ለመጽሐፉ። ያ የሚያሳየን ባህላቸው ላለማወቃችን ነው። በሁለተኛ ደረጃ ዛሬ አርሲ ተብሎ የሚታወቀው ክልል እኮ በኢትዮጵያ ታሪክ የሀዲያዎች የነበረ ነው። ትናንት እኮ ፈጠጋር ይባል የነበረ ነው። ኦሮሞዎች መጥተው ነው ወረራ አርሲ ያሉት። እነ ወለጋ ነው ፈዷቸው። ትናንትና እኮ ወለጋ ቢንዛን ይባል የነበረ ሀገር ነው። ትናንትና እኮ ሄሊባቡር ይባል የነበረው እኮ እናሪያ ነው። ትናንትና እኮ ወሎ ላካሞዘ ነበር የሚባለው። ይሄና በእነሱ ወረራ በግራኝ ጦርነት ጊዜ የተዳከመውን ሌላውን ነገድ በወረራ መጥተው ያዙ። በራሳቸው ነገድ ስም ያዙት። እነሱ ናቸው በባህላቸው ብልት መቁረጥ፣ ጡት መቁረጥ የኦሮሞው እንጂ የአማራው ባህል አይደለም። አሁንም በዚህ ባለንበት ዘመን ጉርጆች ይቆርጣሉ፣ ይሰልባሉ። የራሳቸውን ታሪክ የምዬን ወዳብዬ እንዲሉ ምኒልክን ለማጥላላት አማራዊ አንገትና ደፋ መፍዋቸው ነው። ኦሮሞዎቹ ያልተረዱት ነገር ወደ ኋላ ነው የሚያዩት፣ ወደፊት አያውም። ከላይ ተነስተን ወደ ነገ እንሂድ የሚለው አይታያቸውም። በኋላ ላይ በቆዩ ቁጥር የዋይት ነው የሚያዩት፣ ሊያድጉ አይችሉም። አማራው ተነስቶት እነሱ ዛሬ የሚያጠቁትን ጥቃት አማራው ነገ ሊያጠቃ እንደማይችል እርግጠኞች አይደሉም። ስለዚህ ዋናው መሰረታቸው የሚያደርጉት ወያኔ በኢትዮጵያ ስልጣን ላይ ለመቆየት ይህን መስራት ነበረበት። ይህን ሰርቷል። ኢትዮጵያ በቋንቋ ከፍሏል። ለኦሮሞዎቹ የማይገባ ክልል ሰጥቷቸዋል። ይሄኛ ይህንን ለመጠበቅ ሲፈልጉ አማራውን ማጥፋት አለባቸው፣ ምኒልክን ማውገዝ አለባቸው። ስለዚህ ዋና ምክንያቱ ወያኔ በስልጣን ለማቆየት ሁለቱን ነገሮች ማጥራት ነበረበት። አጣልቷል። ለዚህንን የሐሰት ድርሳን ደረሰላቸው። እነዚህም ሞት መስሏቸው የሌለ ውሸት የሌለ ታሪክ ጡት ቆረጣን አስቀመጡ። ይህንን አማራው በታሪኩ ወደኋላ አያይም፣ ወደፊት የሚያይ በመሆኑ እንጂ በደል ከተባለ ሲበደል የኖረ እነሱ ናቸው። አማራው ሲበደል የኖረ ወራሪ ናቸው። ዛሬ ኦሮሚያ የሚባለው ክልል በወረራ የያዙት እንጂ ጥንተ መሰረታቸው እኮ ህንዱ ቃል ጋር ነው። ለዚህ ሊነገራቸው ይገባል። የአሁኑ ዘመቻ በአማራው ላይ ነው ያነጣጠረው። የአሁኑ ዘመቻ በኢትዮጵያ ላይ ያነጣጠረው ኢትዮጵያዊ ነኝ የሚለው በተለይም አማራዊነት ሊመክት ግድ ይለዋል እና በሀሰት ላይ የተመሰረተ የኢትዮጵያን ታሪክ፣ ኢትዮጵያን ባህል፣ ኢትዮጵያን ቋንቋ የማያገናኝ አማራው በባህሉ በታሪኩ የአባቱን እንኳን ገዳይ ሲገል ፈጠራ መሆኑን ትውልድ ሊያውቀው ይገባል።
አቶ ተክሌ ምናልባት እንግዲህ በህዋት በኩል እንደዚህ ዘርን ከዘር የማጋጨት ስራ ይሰራል፣ የማጥላላት ስራ ይሰራል፣ አንዱን ሆን ብሎ በተለይ በአማራና ኦሮሞ ካልተጋጩ በስተቀር ስልጣን ላይ እንደማይቆዩ በተለያየ ጊዜ አሳይተዋልና ከዚህ ቀደም በህገ መንግስቱ ሳይቀር የኦሮሚያ መቀመጫ አዲስ አበባ ነው ካሉ በኋላ የኦሮሚያ መቀመጫን ወደ አዳማ ሲያዞሩ 400 ሚሊዮን የዩኒቨርሲቲ ተማሪዎችን ይሄንን ስለተቃወሙ ከአዲስ አበባ ዩኒቨርሲቲ አባረዋል። ዛሬ ብዙ የኦሮሞ ሊቃን ስለዚህ ጉዳይ መናገር ባይፈልጉም በቅርቡ እንደምንሰማው ኢንጂነር ተስፋውን ጨመዳን ጨምሮ በርካታ ኦሮሞዎች እስር ቤት ጥቃት የደረሰባቸው እሱን ጨምሮ ሌሎች ሰዎችም እየሞቱ ያለበት ሁኔታ አለና ለምንድን ነው የኦሮሞ ሊቃን ዛሬ የሚደርሰውን የህዋት ግፍ ከማስታወስ ይልቅ የዛሬ 100 ዓመት ተሰራ የሚሉትን በአብዛኛው ደግሞ በታሪክ ያልተደገፈ ልቦለድ ላይ ትኩረት መስጠት የፈለጉት?
በመጀመሪያ ደረጃ የኦሮሞ ሊቃኖቹ በራሳቸው አእምሮ አይንቀሳቀሱ፣ የመጀመሪያ ችግራቸው እሱ ነው። እስካሁንም ሲያመራቸው ሲንቀሳቀስ ያቁት ሻቢያ ነው፣ አሁንም የሚመራቸው ሻቢያ ነው። ኦህዴዶቹን የሚመራ ወያኔ ነው። ምርኮኞች ናቸው። ዛሬ እኮ የወያኔ ባለስልጣኖች አብዛኛዎቹ እኮ የተለያየ ደም ያለባቸው ንጹህ ኦሮሞዎች አይደሉ። በአንድ ወቅት መለስ ዜናዊ እያንዳንዱ ኦህዴድ ቢፋቅ ኦነግ ነው ያላቸው ናቸው። የመጀመሪያው በራሳቸው ማንነት የማይመኩ ናቸው። ስም ለውጥ እኮ የመጣው የማንነት ቀውስ እኮ የፈጠረባቸው ነው። ትናንትና ብሔራዊ ይጠቁ ነበር፣ ዛሬ ኦሮሞ በሩ ሲሉ እኮ በትናንቱ ባባዎቻቸው ስም ያላመራችን የማንነት ቀውስ የገባ ህብረተሰብ ስለሆነ ነው። ስለዚህ የዛሬውን የማያዩት ቅድም እንዳልኩ አንደኛ ሁለቱ ድርጅቶች ኦነግም በላቸው ኦህዴድ በላቸው በራሳቸው ፕሮግራም በራሳቸው አላማ በራሳቸው ታሪክ አይንቀሳቀሱ። የኦሮሞ እኮ ታሪክ ጻፈላቸው እኮ የሚባለው ኤርትራዊ አስምሮም ነው። አስምሮ ገብረስላሴ ነው የጻፈላቸው ገዳን። ኋላም ገዳ መልባ የተባለውን መጽሐፍ የሐሰት ድርሳት የጻፈላቸው ሰውዬ አብርሃም ለታ ነው። ዛሬ ወደ ፈለጀ መንገባት ነው ደንጮ ለታ ነው። ተረተረ ስለሆነ የሚይዙ ስላጡ ነው የደብ የመጀመሪያ ችግራቸው ታሪካቸውን ስለማያውቁ ነው። ስለዚህ ዛሬ በዛሬው ላይ የማያተኩት የዛሬው መሬት ሰጠን አንደኛ የሬት ዓለም አባታቸው አደራጃቸው ሻቢያና ወያኔዎች ናቸው። ከሻቢያና ከወያኔ ውጭ ህልውና የላቸው። ህልውና ስለሌላቸው የነሱ ዓላማ ያስፈጽማሉ። የወያኔና የሻቢያ ዓላማ ደግሞ ጠንካራ ኃይል ሊመጣ የሚችለው ኢትዮጵያዊነት፣ አንድነት፣ ፍትህ፣ እኩልነት የሚያምነው አማራ ህብረተሰብ ነው። እሱን ካላየና ካጣላናቸው ብቻቸው ከሆኑ አንደኛ ወያኔዎች ስልጣን ሊቆዩ አይችሉም፣ ሻቢያም ሊመጣ አይችልም። ስለዚህ ይህንን ለማናከስ ከወደ ኋላ መሄድ መቻል አለባቸው። የዛሬው የእነሱ ነው። እነሱ ለነገ ያመቻቸው ነው። አማራውን ማጥፋት ስላለባቸው በራሳቸውም ህልውና በራሳቸው ማንነት ቅድም ነገር ያለው በማንነቱ የሚያስፈስ ፍቅር አይለውጥም። ከዚያ ድረስ የደረሱ ናቸውና ዋና መሰረታቸው ወያኔ የፈጠራቸው ስለሆነ ወያኔ ሊቃወሙ አይችሉ።
አቶ ተክሌ እንደው በእናንተ በኩል እንግዲህ ወደፊቱን እናያለን ከተባለ የኋላውን አለማየት ካለ የሚሰሩ ስህተቶች በህዋት በኩል የሁለቱን ብሔሮች በተለይ በዋናነት ለማጋጨት የተለያዩ ማስረጃዎች አሉ፣ የተለያዩ እንቅስቃሴዎች ይደረጋሉ፣ ብዙም ስፖንሰር የሚደረጉበት ሁኔታ አለ። ይሄን የሚያራግቡ የኦሮሞ ሊቃንና የኦሮሞ ድርጅቶችና በተለይ እናንተ ለማቀራረብ እንግዲህ የተጨበጠ የታሪክ ማስረጃ የለም፣ አፈታሪክ ላይ ተመስርተናል ነው የሚሉት። አፈታሪኩም እንግዲህ አፈታሪክ በተለይ ዋና ዋና የሚባሉ የተለያዩ ማጣቀሻዎች አሉ። እነዛንም አይደለም ዋናውና እንደ ትልቅ ማስረጃ እየታየ ያለው የተስፋዬ ገብረአብ የቡርቃ ዝምታ ነውና በእናንተ በኩል እንደው ሰላማዊ ውይይት የሚደረግበት በተለይ ከኦሮሞ ምሁራን ጋር ከኦሮሞ ድርጅቶች ጋር እንቅስቃሴ አለ? ለዚህ ጥሪ አድርጋችሁ ታውቃላችሁ?
እንግዲህ መግለጫችን ዛሬ አይተዋል፣ ጥሪ አድርገናል። ወደኋላ ማየቱ ለሁለታችንም አይጠቅምም። አሁን ሲሰራ ከተባለ አማራው ሊያሰራባቸው የሚችሉ በርካታ ጉዳይ ደርሰውበታል። አማራው ግን የትልቁ ሀብቱ የስነልቦና የበላይነቱ ነው። በስነልቦና አማራው ተጠቅቶም አሸንፎም ስነልቦናው ምንጊዜም የበላይ ነው። አሁንም የጠነቃቸው ይሄ ነው። ኢትዮጵያዊነት አልሞት ያለው አማራ አልሞት ያለው ስነልቦናው የበላይ ስለሆነ ነው። ስለዚህ እንደዚህ እነኞቹ የስነልቦና ችግር ስላለባቸው ሁልጊዜ ወደኋላ ይሄዳሉ። ወደኋላ የሚያስብ ሰው በቀልጠኝነት ነው ነገር አያስብም። ይህም በተመለከተ የኦሮሞ ተወላጆች ዛሬ የሚሰራው ስራ ነገ ለእኛም ለእናንተም አትሆንም። መጠፋፋት ከተፈጠረ ማን አጥፊ ማን ጠፊ ሊሆን እንደሚችል አናውቅም። እርግጠኛ በማልሆንበት ደረጃ ላይ ያለፈው ለእውነተኛ ታሪክ ለትውልድ ትተን ከዛ ላይ ቁመን ማንዴላ ልኮ ማንዴላ ያሰኛቸው ለ17 መታሰራቸው አይደለም አሳሪዎቻቸውና ታሳሪዎቹን ነጻ በመውጣታቸው ለወደፊቱ ደቡብ አፍሪካ መልካም ራይ በመሰነቃቸው ብቻ ነው ማንዴላን ያሰኛቸው። ስለዚህ እንዴ እንዳስቡ ትራንትና ባሰስ ነው የሚልክ ሰራዊት ኢትዮጵያ ሰራዊት ያካተተ ነው ሀዲያው ወራጌው አማራው ወራጌው ትግሬው አው ያካተተ ነው። በዚያ በጦርነት በገብር አልገብርም ጦርነት ወቅት ጦርነት ነውና ጥፋት ይጠፋል ምንም ጥያቄ የለው። ጦርነት አካሄደህ አልጠፋም ትላችንም ጦርነት ስለተሸነፉ ነው ቢያሸንፉ ኑሮ እነሱም ያረጉት ነበረ። በዚያ ኳያ ያንን ለአንዲት ሀገር ሲባል ለአንዲት ሀገር ግንባታ ሲባል የተደረገን ነገር አንድ ዘር እንዳደረገው ማድረግ ኋላ መመልከት ነው። ይህ አይበጀንም እና አጥፋችሁ ብትሉ እኛም አጥፍን አንቀመጥም እናጠፋለን ወደ ኋላ ቂም ከተሄደ እናንተ ምለጠ አጥፍታችኋል። አጠቃላይ ሀገርጉን የያዟት እነ ሀረር እነ ሲዳሞ እነ ከፋ እነ ልባቡር ወለጋ ምትላቸው በወራ የተያዙ ናቸው። ከዚያ እኮ ውጡ እንላቸዋለ ይህንን ማወቅ ያለባቸው ሀገራቸው እኮ አይደለም ካስፈለገ እና ታሪካቸው ያለማወቃቸው ስለሆነ ያደረገው ጥሪ አስቁሙ ብለናል ተጋግበን እንላለን። ከዚያ በኋላ ግን እኛ ባደረገው ጥሪ ብቻ ሊሆን አይችልም። ኢትዮጵያዊው የነገር እንደማያዋጣው እኮ በአሰት ላይ ተመስርቶ የተደረገን የሻቢያን ልቦለት ተረተረት ተቀብለው ከተነሱ ኦሮሞልጆች የሚያሳዝነው ታሪክና ባህላችን አለማቃችን ያሳያል። ስለዚህ ይህንን በእኛ ጥረት ብቻ ሊሆን አይችልም። ከነሱ መምጣት መቻል አለበት። ከነሱ በኩል ከበሮ እየመቱ ያሉት ምን ይልክ አማራ ብቻ አይደሉም። አማራ ወራጌ ናቸው በነታቸው ጥሩ ኢትዮጵያ ናቸው ባለቤት የተነቁ ናቸው የአድዋ ባለቤት ናቸው የዘመነ ኢትዮጵያ ገንቢ ናቸው። ለምኒልክ ወደር የሌላቸው ፍትህ የነ አባ ጅፋር ኢትዮጵያ የነበረውን ኦሮሞ ያስቀሩ ምኒልክ ናቸው። እንደ ግልገል እኮ የሸጣቸው አና አባ ጅፋር ናቸው ወይም ሀገሮች ናቸው የሸጧቸው። እነሱ ጋር ጠብ አልገጠሙም። ያባረሯቸው እኮ ሶማሌዎቹ ናቸው የወጓቸው ተባንቶዎች እኮ ናቸው። አማራው ጋር አማራውንማ ገፉት። ዛሬ ላይ መንዝ ላይ ተጉለት ላይ ቡልጋ ላይ ጎንደርና ጎጃም ታራ ላይ የምታገኘው እኮ የግራኝ ወራራን ተከትሎ ተባሮ የመጣ ነው። ትናንት እኮ ባሌና ሀረሬ እንዳልኩ የተለያዩ ደርሶች መኖሪያ የነበረ ሀገር ነው። ይህንን ልንነግራቸው ይገባል። የዛ ጊዜ ካላሰቡ በስተቀር አሁን በሚደረገው ነገር የማን ቤት ተጠፍቶ የማን ይበጅ የአውሬ መውለጃ ይሆናል እንጂ የዛ ጊዜ ሀይሉ ይታያል። የእኛ ጥፍር ይሄ ነው።
አቶ ተክሌ እንደው በተለይ አጼ ምኒልክ እንግዲህ ወደ ደቡብም ወደ ሌሎች አካባቢዎችም ሰራዊታቸው በሚንቀሳቀስበት ጊዜ እንደው በገለልተኛ ታሪክ ጸሐፊዎችም ቢሆን እንግዲህ በኢትዮጵያ ታሪክ ጸሐፊዎች በኩል አሁን እነሱ የሚሉት ነገር የለም ጡት የአጼ ምኒልክ ሰራዊት ጡት ቆረጠ የሚል በየትኛውም ታሪክ ማስረጃ አልተገኘምና አሁን መከራከሪያቸው አፈ ታሪክ የሚል ነው። ለምንድን ነው በሌሎች የታሪክ መጻሕፍት እነሄ የሚሉት ነገር ተጠቅሶ የማይገኘው? ምክንያቱም አጼ ምኒልክ ያደረጓቸው እንቅስቃሴዎች በሙሉ በአብዛኛው በታሪክ የተዘገቡበት ሁኔታ አለና ለምንድን ነው ይሄ ማስረጃ ያልተገኘበት?
ወሸቱ ለምሳሌ ትናንት ተመለከተው ማን ነው ላጲሶ ጀደሊሞ አራት ካታይ መጻሕፍት ጽፏል። ይሄን ያጼ ምኒልክን ወደ ሀካሬ ሀሩሲዎች ጋር ያጼ ምኒልክ ከወላይታ ጋር ያጼ ምኒልክ ከጉራጌዎች ጋር አጼ ምኒልክ ከአባ ጅፋር ጋር አጼ ምኒልክ ከጆቴ ጋር አጼ ምኒልክ ከሞረዳ ጋር አጼ ምኒልክ ከዳሪቾ ጋር አጼ ምኒልክ ከሀረሩ ጋር ያደረጉት ጦርነት በዝርዝር አስቀምጧል። እንደው ወጠኛው ታሪክ ከተመጣ ከፍተኛ ወደ ተቃውሞ የገጠማቸው አርሲ ላይ አይደለም ጉራጌ ላይና ከምባታ ላይ ነው። እና ይህንን የእነሱ ያልተባለውን ምክንያቱም ኦሮሞቹ እንቅስቃሴ ሲጀምሩ የተደሱት በጸረ ኢትዮጵያ በሆነ ጸረ ኦርቶዶክስ በሆነ ሃይማኖት ላይ ያደጉ ሰዎች ናቸው። ፊክሽን ሰጧቸው። ከዚያ በኋላ መልባ የተባለ መጽሐፍ ተጻፈ በነሱ ድርሰት ምንም እንዳልከው አሁን በዚህ የተመሰረተ። ከዚያ ቀጥሎ የአስመሮም የተባለ ሰውዬ የገዳን ስራ ያጠናለው ብሎ ቀወጣጥሮ ሰጣቸው። ያንን ይዘው ነው እኒህ ሰዎች የተነሱት። ስለዚህ የኛውን በየትኛውም ደረጃ በዓለም ታሪክ እኔ የእድገት ህብረት ዘማች ነበርኩኝ 67 ዓ.ም ዝዋይ ነው የዘመትኩት። ዛሬ ድረስ ቅሪቱ ያለው ብልት ቆረጣና ቦት ቆረጣ እነሱ ነው 99 እንትን ኤግዚቢት ይዤ ያለውኝ በ67 68 ዓ.ም ዛሬ በየትኛውም የኦሮሚያ ክልል ይህ ይደረጋል። በአማራው ክልል የቅሬት የለም። በምኒልክ ጊዜ ጡት ቆረጣ የለም። ካልፈለገ ጥይት ነው። እና ይሄ ለማስመሰልና ትውልዱ አማራ ልጅ ከኦሮሞ ልጅ ጎን እንዳይቆም ኢትዮጵያ ሊጠፋ ሲፈልግ ኦርቶዶክስ ቋንቋ ሃይማኖት አማራተኛ ደገድና ዘውዳዊ ስርዓት የተባለ ነገር እንዳይኖር አሳይመንት የተቀበሉ ስለሆነ ዘውዱን ስርዓት አጥፍተናል፣ ሃይማኖቱን አጥፍተናል። የቀረው አማራ ነው። አማራውን ለማጥፋት ደግሞ በድመት ለማጥፋት ያለብን ብለው በሻቢያና በወያኔ ከዚያም በኢትዮጵያ ጣፈት የተሰጣቸው ሆምወርክ እየተወጡ ያሉ ሰዎች ናቸው። ስለዚህ የምናደርገው ኮንተው የሚያደርጉ ስለሆነ ሌላው ኢትዮጵያዊ ሀሰት መሆኑን አውቆ ከቻሉ ወደም በአንድ አድራሽ ተቀምጠን ውይይት ማድረግ አልታደልንም። ካልሆነ የሚቀጥለን አንሞትም አንጠፋም። ከዚያ ላይ ማን ይታያል የሚለው ወደ ዘመነ መሳፍንት ልንጓዝ ነው። የዛ ጊዜ እንደገና አሁን ያለውን ወደ ኋላ ማንጠፈር ይሆናል። ከዚህ የባሰ ይመጣል። ካልፈለገ ጓዜ ዋንስ ምላስ ቆርጠዋል፣ ወጃምን ያካትለዋል። ለምን ለሳቸው የዛ ጊዜ ሀውልት አልተቆመም? የወሎ አባባራ አማራ ክርስቲያን ኮሚኒቲ ፖስቱን የተቆረጠው እኮ በግራይ ጊዜ ስንቱን ሰው ነው የጨረሰው? ይሄ ይታወቃል። ሀውልት ቁም ተባለ፣ የዛ ጊዜ ይቆማል። እና ይሄ ታሪክ ልብ ወለድ ነው። ልብ ወለድ ደግሞ በጥላቻ የተመሰረተ እንግዲህ ፍቃ ዝምታን ያነበረ ሰው እውነት ነው ብሎ ያምናል ብሎ አላምንም እኔ። ምክንያቱም እልናቸው አቀላቅሎ የሚበላ ሰው ውሸትና ወቱን ይለያለን እናምናለን። ስለዚህ ዋና መሰረቱ ኢትዮጵያ መናት ነው፣ ኢትዮጵያን ማጥፋት ነው። ኢትዮጵያ መጥፋት የምትችለው አማራ ሲጠፋ ነው። ይህን ደግሞ ሊያጠፋ የሚችለው ወያኔና የአክራሪ ኦሮሞዎቹ አማራውን ሲያጠፉ ነው ብላ ስላመኑ በዚያ የሚንቀሳቀሱት። ይህንን ለመታደግ ለመቋቋም ኢትዮጵያዊ ነኝ የሚለው ውሸቱን ከሆን ለይቶ ሀገ ይላቸው ይገባል ነው የምንለው።
አቶ ተክሌ ምናልባት እንግዲህ ከዚህ ቀደም የወጣ ማስረጃ አለ። እኛም ማስረጃውን ያወጣውን ሰው ኢንተርቪው አድርገነዋል በዚህ በህብር ሬዲዮ እና ተስፋዬ ገብረአብ የኤርትራ ሰላይ መሆኑን በማስረጃ ቀርቦበታል። ያንን እስካሁን ድረስ ማስተባበል አልቻለም። ነገር ግን አሁንም ስለ ምኒልክ ብቻ ማውራት የሚፈልጉ አንዳንድ የኦሮሞ ሊቃን ወይም ለኦሮሞ መብት እንታገላለን የሚሉ አክቲቪስቶች ዛሬ ህወሓት የሰራውን ወንጀል ከመናገር የተስፋዬ ገብረአብን ሰላይነት ከመናገር ይልቅ እንደውም እሱን መልሰው የሚደግፉበት ሁኔታ ምናልባት እነዚህ ሰዎች ከመጋረጃው ጀርባ በህወሓት እየታዘዙ ነው ማለት ይቻላል። ምክንያቱም ስለ ኦሮሞ የዛሬ ችግር እየገለጹ አይደለም።
ምንም ጥያቄ የለው። እንዳልኩ ቅድም ኦነግ ያለው ከሻቢያ ጎን ነው፣ የኛ ተቆነደ ከወያኔ ጎን ነው። ወያኔ አሁን ትግሉ ሳስቷል፣ ቸግሮታል። በዚህ መልክ ነው መቀጠል ያለበት። እንደና በ1928 ዓመተ ምህረት ጣሊያን ሲመጣ እንደምታውቀው አብዛኛዎቹ የደቡብ ሰዎች ጣሊያን ገብረዋል። እነ ደጃማች ፍቅረ ስላሴ የወለጋው ገዢ፣ እነ ሞረዳ አዘር፣ እነ አባ ጆቢር የአባ ጅፋ ልጅ ለጣሊያን ገብረዋል። አባ ጆቢር እኮ አንድ የአማራ አንገት ላመጣልኝ ሰው 30 ጠገራ ብር ከሳ ደግሞ በአንድ ሰዓት እኮ 30 አንገት ነው የቀረበው። ያንን እኮ አማራው አያነሳም እንዴ? እነ የደጃዝማች የራስ ደስታ ዳምጠው ሰራዊት እኮ የጨረሰው የአረፊው ደጃዝማች ተክሌ ነው፣ ተክሌ መሸሻ ነው። እና እነዚህ ሰዎች ሀገር አጥፍተዋል። ፈጣሪ ጊዜም ጋር ተባብረው የሩቁን ትተነ ያንን አማራው ሌላው ነገድ አላነሳም። እነዚህ ሰዎች ከተስፋዬ ገብረአብ ጋር ያያያዛቸው ተስፋዬ ገብረአብ ኤርትራዊ ነው፣ ደጋግሞ ተነግሯል። ጸረ ኢትዮጵያ ነው፣ በራሱ በመርካ ዝምታ በአቋሙ ተናግሯል። ሰነፍ ተማሪ የነበረ ነው። የሻቢያ ሰላይነቱ ምንም ጥርጥር የለውም። የተመለመለው የቡርካ ዝምታን ካነበብ አንድ ጫማ ሰፊ የተሆን ደረጃ ያለ ሆነ የመለመለው መጽሐፉን በደንብ ያነበሰው አሁንም በተከታታይ አይተናል። ማንነቱን የጻፋቸው መጽሐፍቶች በኢትዮጵያ ውስጥ ነገድና ነገዶች እንዳይገናኙ የሻቢያ ፍላጎት በኢትዮጵያ ሻቢያ ሊኖር የሚችለው ኢትዮጵያ ስትበታተን ብቻ ስለሆነ ለዚያ እየተከፈለ የሚሰራ ሰው ነው። ይህንን የሚያራምዱት ደግሞ ኦሮሞዎቹ የራሳቸውን ታሪክ ስለማያውቁ የጻፈላቸው እሱ ነው። አንድም ሰው እኳ የጻፉ ለራሳቸው ስለማያውቁት አይደለም፣ እውነቱን መሰራጥፏቸው ነው። እኞቹ ፈጠሩላቸው፣ የፈጠሩላቸው እውነት አዘው ወያስ ወሰዱ። ስለዚህ ዛሬ ይህንን የምኒልክ መቶኛ ዓመት ተከበረ ማለት የህወሓትን ኢትዮጵያን ፈጠርኳት ለሚለው ቅዠት ሆነበት። ምክንያቱም ዛሬ የተሰሩ ሁሉም ነገሮች በምኒልክ የተመሰረቱ ናቸው። ዘመናዊ ኢትዮጵያ አዲስ አበባ የምኒልክ ቅጥ ጌዳት መብራቱ፣ ውሃው፣ ትምህርት ቤቱ፣ ጤናው፣ ስልኩ፣ ባቡሩ፣ ምን የምትለው ነገር የምኒልክ ስራ ነው። ያ ከተደሳባቸው እነሱ ሊቆስ እኛ ፈጠርናት አፍርሰን ፈጠናት የሚሉት ከሸፈባቸው። ይህ እንዳይሆን እንግዲህ ኦሮሞዎቹን አስነስተው ምኒልክን ማስወገድ ነበረባቸው። ይህንን እያደረጉ ነው። ፓልፓልቶ ከፍተዋል፣ በየቦታው ይጽፋሉ፣ ይናገራሉ። ይሄ ግን ኢትዮጵያን አውቃለሁ ወዳለሁ የሚል ሰው እና ለማንኛውም ዜጋ የሚመች አይደለም። አማራው እንዴት ችሎ ችሎ ይነሳል? በቁጥሩ ብዙ ነው፣ ልምድ አለው፣ ታሪክ አለው። እና ያን እንዲነሳ እየገፋፉት ነው። የማይሆን ነገር እንዲያረግ ያረጉት ነው። የኛ ላይስ እንግዲህ እንዳትሞት እንዳትጠፋ 22 አመት ታግሳል። እዚህ በኋላ ግን በቃ ትገባ ስንል የዛ ጊዜ እንግዲህ ሁሉም ልኩን ያውቀዋል።
አቶ ተክሌ እንደው በዚህ አጋጣሚ በተለይ ከዚህ ቀደም ኦሮሚያ ብቻ ወይም በሚል እንቅስቃሴ ሲያደርጉ የነበሩ ነገር ግን ኦሮሚያ ከኢትዮጵያ የተነጠለች አይደለችም፣ የኦሮሞ ህዝብ ከኢትዮጵያዊነት የተነጠለ አይደለም የሚል እንቅስቃሴ የሚያደርጉም ጥቂት የኦሮሞ ምሁራኖች አሉ። ከዚህ ውስጥም አቶ ሌንጮ ለታ ይገኙበታልና እንደው ለነዚህ ሰዎችና ለሌሎችም የረጋ ውይይት አድርጎ የኢትዮጵያን ዘላቂ እጣ ወደ ተረጋጋ ሁኔታ ለመምራት ለሚፈልጉ ሰዎች የምታቀርቡት ጥሪ ካለ እድልስቶ።
እኔ በመሰረቱ በዛሬ ዓለም በምትገኝበት በ21ኛው ክፍለ ዘመን ላይ ዓለም ቁልጡና ተቃራኒ በተሰራበት ጊዜ ውስጥ ለ3000 ዘመን በላይ አንድ የነበረ ሀገር ይበታተን ይጥፋ የሚሉ የኢትዮጵያና የፈውጥ አመስታቸው ብያምናለሁ። መበታተን መከፋፈል ድህነት ነው፣ በሽታ ነው፣ ተላቀርነት ነው። ዓለም ወደ አንድ ነው የምትሄደው። ስለዚህ ይሄንን የሚያምን ሰው ያለፈው ለታሪክ ትቶ ካሁን ተነስተን ወደፊት ወደኋላ ተፈሩ የሚባሉ ነገሮች ማንንም ይፈራቸው ማንንም ተመልሰን ልንዋይባቸው ልንበቀለቀልባቸው አይገባም። እንደ ዳግም እንዳይደገሙ ተማሳይ ጥፋት እንዳይጠፋ አውቀናቸው ካሁን በኋላ እንዴት እናድርግ መባል መቻል አለበት። ስለዚህ እያንዳንዱ ነገድ ከነገድ በላይ ማሰብ መቻል አለበት። አገሩን ማስቀደም አለበት። ስልጣኔን ማስቀደም መቻል አለበት። ዓለምን ማወቅ መቻል አለበት። ያ ከሆነ ወደፊት ልክ እንደ ማንዴላ ከዚያ ውጭ ካለ ለዚህ ደግሞ ቁጭ ብሎ መወያየት ይጠይቃል፣ መደራደር ይጠይቃል፣ ሀቃይ መሰብ ይጠይቃል። ፈተናዎችን ሳይሆን እነ ከሌ ፈጠው ስራ አሁን በቡርቃ ዝምታ ተነስቶ ሰው ይጣላል። ያ 3 አመት ልጅ ፍየል ጠብቆ አልገባ እረኛ የጻፈውን እንደ እውነት ታይቶ ይቀበላል ሰው? የራሱ ኦሮሞቹን የሚያስቃቸው ነው፣ በጣም የሚያስገምታቸው ነው። ስለዚህ የሚያበጀው እንደዚህ ላለ የኢትዮጵያን ችግር በአግባቡ አይተን አብረኑ ባስ የሚለው ሐሳብ ማራመድ አረቆ አስተዋይነት ነው። የለም እንበቃለ ማለት ደግሞ ተበቃ ዝም ብሎ አይመጣም። ያም እሳት ጎርፎ ታስቦ ሲነሳ ከዚያም እሳት አለ ነው። ይሄ ለማንኛቸውም አይጠቅምም ባይ ነኝ። የሚጠቅመን ወደፊት ማየቱ ነው። ወደፊት ለማየት ልበሰፊ ታጋሽ መቻቻል ያስፈልጋል ብዬ አምናለሁ። ለዚህ የተዘጋጁ ሰዎች ወጥተን አድንዋታል። እዚያ የተረፈ ግን አሁን እንደሚታየው ኦሮሚያ ውስጥ አማራ አይኖርም። አንደኛ ኦሮሚያ የሚባል መሬትን ኢትዮጵያ ታሪክ አያውቅም። እና በዚያ ሾፊኒዝም አድጎባቸው ከሆነ ተሳስተዋል። ውጡ የሚባሉበት ደረጃ ይደርሳሉ። ይሄ ምንም ጥያቄ የለው። ቦራ ነው የያዙ። ዛሬ እኮ አማራው ቁጥሩ አነሰ የሚባለው ዛሬ ትግሬዎቹ ወይ ወያኔዎቹ በኤችአይቪ ቫይረስን በመውጋት በማምከን ቁጥሩን ቀነሱት። በእነዚህ ጊዜም እኮ በወረራው ወቅት እየገደሉ እና እየሰለቡ ነው ቁጥሩን ያፈነሱት። ይህንን እንግዲህ ልነግራቸው ይገባል። ይህንን የአባባሪ መጽሐፍን ማንበብ ነው። እንዴት አድርገው እንደሚገሉት እንደነበረ ታሪካችን ያሳየና ቁልጭ አድርጎ የግራኝ ወረራን በሚገባ ማንበብ ነው። ራሳቸው ሰው ይልማ ደሬሳ የኢትዮጵያን ታሪክ ማንገሽ በዘመን እሱን ማየት ነው። ዶክተር ተከላይ ቶኩ የተባለ ሰው ከጣሊያን ሀገር ውስጥ የነበረ በአጠቃላይ የኦሮሞ ፍልሰት በአግባቡ የጻፈ ሰው እያለ እነሱን ማየት ነው። ስለዚህ እኛም ይህንን አይተን ያለፉትን ጥፋቶች ለመማማር አድርገን ወደፊት በጋራ እንድንሄድ ካላሰብን በስተቀር መጠፋፋቱ ለማንም አይጠቅምም አይበጅምም የሚል መልዕክት እናደኘን። ጌታ
አቶ ተክሌሻው የሞረሽ ወገኔ ሊቀመንበር በህብር ሬዲዮ አድማጮች ስም ከልብ አመሰግናለሁ። ወደፊትም በሌሎች ጉዳዮች ላይ እንወያያለን። ምናልባት ይሄን ቃለ መጠይቆን ሰምቶ በዚህ ጉዳይ መልስ መስጠት እፈልጋለሁ የሚል ወገን ካለም በዛ ጉዳይ ተመልሼ እመጣለሁ። ለጊዜው እግዜር ይስጥልኝ፣
አመሰግናለሁ። ህብር ሬዲዮን ታመሰግናለህ ጌታ።
አድማጮቻችን የዛሬ የታሳስ 27 2006 ወይንም እንደ አውሮፓ አቆጣጠር የጃንዋሪ 5 2013 ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩናል። ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች የፊታችን ማክሰኞ ለሚያከብሩት የገና በዓል መልካም ምኞታችንን እየገለጽን በሚቀጥለው በሌላ ፕሮግራም ጥንቅራችን እስክንገናኝ ድረስ ደና ሰንብቱ እያልን በፕሮግራሙ መዝጊያ ሙዚቃ እንሰናበታችኋለን። ድል ለኢትዮጵያ ህዝብ።
Yeah. I'm